የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቱቅን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅን ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
ሰላም ጤና ይስጥልን ውድ አድማጮቻችን፣ የስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ እንግዲህ ሳምንታዊ ፕሮግራሙን ጊዜውን ጠብቆ ጀምሯል። በዛሬው ፕሮግራማችን ኢትዮጵያውያኖች ሁልጊዜ የአያት የቅድመ አያቶቻችንን የአድዋ ድል ማውሳት ብቻ ሳይሆን ራሳችንም አድዋን እንደገና መፍጠር አለብን፣ የአድዋን ድል መድገም አለብን። የዛ የጀግና ህዝብ ትውልዶች ልጆች ይሄን ነገር እኛም መድገም አለብን በሚል በዛሬው ርዕሳችን በብዛት የምንዋየው በዛሬው ፕሮግራማችን ላይ ስለ አድዋና በተለይም ደግሞ የአሁኑ ትውልድ አድዋ የሆነው የአባይ ግድብን በተመለከተ በዚህ ግድብ ዙሪያ ምን መደረግ እንዳለበት የተለያዩ አርስቶች ይኖሩናል፣ የተለያዩ እንግዶች ይኖሩናል። በዛሬው ዋና እንግዳችን መስፍን ነጋሽ ሲሆን መስፍን ነጋሽ ከዜናው በኋላ ይቀርብና ስለ አባይ ግድብ ሁኔታ በዓለም አቀፍ አካባቢ በአካባቢው በዙሪያው ያሉትን የፖለቲካ ሁኔታዎችና የዲፕሎማሲ ሁኔታዎች ከሱ ጋር ውይይት እናደርጋለን። ዛሬ እንዲሁ የኢትዮጵያ ወዳጅና አፍቃሪ የሆኑት የስዊድን የገዢው ፓርቲ የፓርላማ አባልና የፓርላማው የውጭ ጉዳይ ኮሚቴ አባል የሆኑት የተከበሩ አንደርስ ኦስተርበሪ ከኛ ጋር በስልክ ይወያያሉ። ከሳቸውም ጋር የምንወያየው ስለ አባይ ግድብና ስለ ግብጽ፣ ስለ አሜሪካን እንዲሁም ሱዳን የሚያደርጉትን ከኢትዮጵያ ጋር የሚያደርጉትን ውይይት በተመለከተ የአሜሪካ ጣልቃ ገብነት ምን መስሏል? ምን ይመስላል? ለምን እንደዚህ ሆነ? በተለይ ምን መደረግ አለበት? ምን ማድረግ አለባቸው እያንዳንዳቸው ኢትዮጵያኖች በውጭ ያሉም በአገር ቤትም ያሉ፣ በተለይ ደግሞ ስዊድንና የአውሮፓ መንግስታት ምን ማድረግ አለባቸው? ሰላም እንዲፈጠር፣ በአካባቢው ችግር እንዳይፈጠር፣ ኢትዮጵያ መብቷን እንድታስከብር ምን መደረግ አለበት በሚለው ላይ ከሳቸው ጋር ውይይት እናደርጋለን። የኢትዮጵያ ወኪላችን ብሩክ በዛሬው ዕለት ስለ አባይ ግድብ ከተለያዩ የኢትዮጵያ የፖለቲካ ፓርቲ አመራሮች ጋር ያደረገውን ውይይት ይዞልን ቀርቧል። በዛሬው ዕለት ከኢዜማ፣ ከባልደራስና ከፕሮስፐርቲ ፓርቲ ብልጽግና ፓርቲ አመራሮች ጋር ያደረገውን ውይይት በተጨማሪም ደግሞ የኢትዮጵያን መንግስት በዚህ ውይይት ላይ በሐሳብ የሚረዱትን አንድ ፕሮፌሰር እሳቸውም ምን መደረግ እንዳለበት በተለይም ደግሞ ብሩክ ጋዜጠኛችን እንደጠየቃቸው ስዊድን የሚገኙ ኢትዮጵያኖች ምን ማድረግ አለባቸው ብሎ ለጠየቃቸው እነዚህ ሶስት የድርጅት መሪዎችና እንዲሁም እኚህ ባለሙያ ለስዊድን ለሚገኙ ኢትዮጵያኖች ያስተላለፉት መልእክት በቀጥታ እንድታዳምጡ እንጋብዛችኋለን። እንግዲህ እዚህ ስቱዲዮ ውስጥ ለጊዜው እኔ ያለሁ እስክንድር አለ፣ ቴክኒሽያናችን መርሶ አለ። እንግዲህ ሌሎችም ይመጣሉ። መልካም ቆይታ እየተመኘንላችሁ እንዳልኩት በዛሬው ዕለት ቁም ነገር ያዘሉ ውይይቶች ይኖሩናል እናንተም እንድትሳተፉበት ያገር ጉዳይ ስለሆነ ማንንም ለይቶ ማንንም የበለጠ አቅርቦ አይሆንምና ሁሉም እኩል ኢትዮጵያዊ ስለሆነ በዚህ እንድትሳተፉ ሐሳብ ከዚሁ እናቀርብላችኋለን። በስልክ ቁጥራችን 0819101000 ደውሉና አስተያየታችሁን ጥያቄዎቻችሁን መልእክታችሁን ማስተላለፍ ትችላላችሁ። መልካም ቆይታ እስከ ፕሮግራማችን ፍጻሜ ድረስ እንዲሆንላችሁ እንመኛለን።
ይስቃል ጅሩ ሰው የታገዘን እንዲያ የማትመልሰው ደና ወበድና አንበሳት ናቸው ደና ወበድና ነብራት ናቸው ሰው ደርሰው አይነቁም ታደረሱባቸው ነበገኑ ነበገኑ ችግርና ወርና ለደኑ ለደኑ
አድማጮቻችን እንግዲህ ፕሮግራማችን ጀምሯል። በእንግዲህ በቅድሚያ እንደተናገርኩት በዛሬው ፕሮግራማችን በብዛት ቁም ነገር ያዘለ የኢትዮጵያን ህልውና የሚነኩ ጉዳዮች ስለሆነ ምን ወያየው ቁም ነገር ይበዛበታልና እስቲ እንደው ለመዝናኛ ያህል ይሄ ያባይ ግድብ ከቁም ነገሩም እንዲሁ ሰው የኔ ቢጤው ተራው ሰው እንኳን እንዴት እንደሚያየው አንዱን የሀገራችን ከሰሜን አካባቢ ከወሎ ማለት ነው እንዴት አርጎ የአባይንና የአባይን ድልድይና የግብጽን የግብጥ ነው የሚለው መሰለኝ እንዴት እንደሚያየው እስቲ በቀልድ እናዳምጥ። አስተማስተንከካ ሰጥቷል
ማናት እቺኮ ግብጥናት የምትባለው ገባጣ የምትባል አንዲት ሀገር አለ ያቦ መንጋጣ መንግትግት ያለይ ቆለዋ ተገፈፈ እኛ እንዴ ሙና ነው ላላህ ብለሽ አቦ እንዴ ሙነሽ ነው ግብጥ የናስው አልቆሽም እንዴ አዲያ ሰው ወልዋ ጉሮሮ ሲስንት ኪስ የተፈተሸበትን ግዴብ ታዲበ ደብኩ መንካላልኩ ይያልሽ እንዴ ለያጅ ለገራጅ ያስጀግርሽ ሙነሽ ነው ራላ ሱሪ አርግሽ ዲት ያለው ማጋናት አቦ ሰው ወልቶ ቢረዝክ ምን ችግር አለ? አዲያው አንዴ አላህ ለሰጠው አኛም ብንገዲብ እና ተስብ ገዲቡ ምን አለ? ሰው ተቆርቆሮ አገዲ ብሎ ሲያጥብ የለም እንዲያቦ? እንዴት ያለሽ ውሃ ማጋነሽ? እኛ እንዴ አንቺ መጨረሻ አየሷቦ? አልሙሽም ግብጥዋ ስሚ እንዴው መጨረሻሽ እንዲያምር የምልሽ ማለት ነው። አዲምጭኝ አቦ እንዴው አትንተወስቶ እሺ አዲያ እንዴው ላዛልቅ ነገር እንዴው ዝም ብለሽ ቆነ ቆና አበዛሽ። ማዛልቅ ምን ከዘና ባያስጥል ማለት አለቀ እንዲያትገረጅ ነው ምልሽ አንዱ አንቺ ቢጤ ምን እንዲያረገ ሰምተሻል ሰማሽም እንደ ግብጠው አስኪላው ጋሻቦ አንዱ አንቺ ቢጤ አሉ እንደው ውሽማ ይዞ ላይ ሆነለት ሲትኮሰኮስ ባልየው ይደርሳል ያውቀበትና አልሻለው ግብጠዋ እንደው እንዳይሆን አርጎ መላላጫና መጋጋጫውን እንደው ዝም ብሎ ዘነጣጥሎ ታስራ ሁለት ታስራ ሁለት ነጥሎ በመጨረሻም ያ ጉድ ሰርቶት እንደው ዝም ብሎ ለቀቀው ካላገኘዋለሁ ብሎ እንጂ እንደው ይሄን እኔ በሆን እንደው ወሸላውን ቆም ቆርጦ አልሙሽም እንዲያ ብሎ ለቆትኝ እቺ ደሞ የተከለፈለፈ ሚስት ተብዬ ደሞ በነገጧቱ ተይተውሽም እየቤት ሄዲ ስትሄድልሽ እሰ ውሽም እየ እንዲዘው ዝም ብሎ አባብጦ ዝም ብሎ ይሄንትን እርሾ የበዛበት ሊጥ መስሎ ዝም ብሎ በይም ተነፋፍቶ ተነፍሆ እንደው ደረሰኝ አጋ ሸጋዋ ውሽምዬ የልባ ድረስ እንደው ምን ነካብኝ ማን ነው አንተን እንዲያረገብኝ በተለው ምን ቢላጠሩ ነው አራዲያ ያንን ጀልባልሽን አገኘሁት እኮ እንደው ምናምን እናሳ እንደው እንዲያርጉ የመጣ እንደው ምን ይዞ ቆዱ ላይ ይዞ ቆ አትለው ወግጂ ደሞ ሱም ብሎ እንዲያቦ አጀብ በራሴ ሩላ ነው እንጂ ሰንጥቆ የጣለኛል ይባላልና ግብጥዋ እንዴው ተከለፈለፈሽ ጭክ ያለ ዶሮ አስመሰለን እግርሽን ወዲያ ላይ ጭንቅላትሽን ወዲህ እንዲያንዘቀዘቅሽ አዲቡ ነው ሸጋል ስላሳይ እና አዲባርጊ የኢትዮጵያ ጉዳይ ላይ አበቃ አከተመ ቀለሰና በቃ እኛው ሀችንን እንግዲህ ባለና ካንቺ የሚተበቀው አለ ማለፍለፍ ነው መላስሽ እኮ እንዲው ሜትር ከ60 ሆነ ግብጣዋ አረ ማንችሎሽ አረ ተይጥጋቡን በልካርጊው
አላላይ እንደው እኔ ተናግሬ ያለው አልሙሽም እንዲያቶኝ ነው ምልሽ እንዲያሁን እንዲያንሰራሽ የኢትዮጵያ ሰው ቃል አላርገሽዋል አለማውቃለ አለማውቁን እንዲያንጠራራሽ አልሙሽም እኛ ግዲቡን እንደሆነ እንግዲባለን አንቺም መላስሽ እንግዲብለን ነው ምንልሽ ያላዴ ነው ግብጣዋ ያላዴ ምን እንገናኛለን እንግዲህ በመስከረም ላይ ያችን ግዲባችን ለሞላዴ ለምዴባውሃ ያኔ ደሞ ትንሽ ስታለሽ ደሞ እናይሻል ያው ሁን እንዴ አንቺ ማስፈራራት ነው ጦርቄ ጦረቁሮ አቃ ያላ አቦዴ ነው
Until it has come, the minutes of the Lord, the chatter in children, I the father in the land. Until it has come, the minutes of the Lord, the chatter in children, I the father in the land.
አድማጮቻችን ከዚህ በመከተል ደግሞ የኢትዮጵያ ድምጽ ሬዲዮ የአዲስ አበባ ተወካይ ብሩክ እሸቱ ገብረኪዳን ስለ አባይ ግድብ የብልጽግና የባልደራስና የኢዜማ ፓርቲ አመራር ተወካዮች እንዲሁም የኢትዮጵያ መንግስት አማካሪ የሆኑትን ፕሮፌሰር ስለ አባይ ግድብ ያደረገውን ቃለ ምውይይት ከዚህ በመከተል እናሰማቸዋለን።
የኢትዮጵያን ብሔራዊ ጥቅም ለማስከበር ዜጎች በአንድነት እንዲቆሙ ተጠየቀ። ኢትዮጵያ፣ ግብጽና ሱዳን የታላቁን የኢትዮጵያ ህዳሴ ግድብ አስመልክቶ በአሜሪካና በዓለም ባንክ ታዛቢነት ለወራት ሲያደርጉት የነበረው ድርድር ባለፈው የፈረንጆቹ ወር መባቻ እልባት ያገኛል ተብሎ ሲጠበቅ ነበር። ሆኖም ኢትዮጵያ የድርድሩ ቀነ ቀጠሮ እንዲራዘምላት በመጠየቋ ድርድሩ መቋረጡን ተከትሎ የአሜሪካ መንግስት ባወጣው መግለጫ ኢትዮጵያ ድርድሩ እልባት ሳያገኝ በህዳሴው ግድብ ላይ ውሃ ከመሙላትም ሆነ ሌሎች ተዛማጅ ተግባራትን ከመከወን እንድትታቀብ ማስጠንቀቁን ታወሳል። ይኸው ኢትዮጵያውያንና የኢትዮጵያን ወዳጆች ያስቆጣው የአሜሪካ መንግስት አቋም የሰላ ትችት ገጥሞት ከመሰንበቱም በላይ የኢትዮጵያ መንግስትም ሰሞኑን በጠራው ፕሬስ ኮንፈረንስ የአሜሪካንን መንግስት አቋም በጽኑ ተችቷል። በዚህ የኢትዮጵያን መንግስት አቋም ይፋ ለማድረግ በጠራው ጋዜጣዊ መግለጫ ላይ የውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸው ድርድር ብቸኛው መፍትሄ እንደሆነ ጠቁመው በግብጾች በኩል የሚስተዋለው ፉከራና ዛቻ ለነርሱም ሆነ ለኢትዮጵያ የሚፈይደው ነገር እንደሌለ ተናግረዋል። መንግስት የኢትዮጵያን ሉዓላዊ ጥቅም ለድርድር እንደማያቀርብና የሀገሪቱን ብሔራዊ ጥቅምና ሉዓላዊነት ለማስጠበቅ ተግቶ እንደሚሰራ ባሳወቀበት በዚህ መግለጫው ወደፊት ግድቡን አስመልክቶ በሚኖረው ድርድርም ይህንኑ ለማስፈጸም እንደሚሰራ ቃል ገብቷል። ምንም እንኳ መንግስት የሀገሪቱን ሉዓላዊ ጥቅም አሳልፎ እንደማይሰጥ ቃል ቢገባም የአሜሪካ መንግስት ግድቡን አስመልክቶ እያራመደ ያለው አቋም ውሎ አድሮም ቢሆን በኢትዮጵያ ላይ አሉታዊ ተጽዕኖ ማሳደሩ አይቀርም የሚሉ ኢትዮጵያውያን በርክተዋል። የኢትዮጵያ ድምጽ ሬዲዮም የአሜሪካ መንግስት የታላቁን ህዳሴ ግድብ አስመልክቶ ያንጸባረቀው አቋም ወደፊት ኢትዮጵያ በአባይ ላይ ያላትን መብት ለማስከበርም ሆነ ሌሎች ብሔራዊ ጥቅሞቿን ለማስጠበቅ በምታደርገው ጥረት ላይ ምን ተጽዕኖ ሊኖረው ይችላል? ተጽዕኖውን ለመቋቋምስ ምን መደረግ ይኖርበታል? የሀገሪቱን ብሔራዊ ጥቅም ለማስከበር በሚደረገው ርብርብ የኢትዮጵያ ዲያስፖራ በአጠቃላይና በስዊድን የሚገኘው የኢትዮጵያ ማህበረሰብ ሚና ምን ሊሆን ይገባል ለሚሉት አንገብጋቢ ጥያቄዎች ምላሽ ማፈላለግን አላማው ያደረገ ልዩ ዘገባ አሰናድቷል። በህዳሴው ግድብ ዙሪያ የገዢውን የብልጽግና ፓርቲ ከፍተኛ አመራር ጨምሮ የሌሎች የተቃዋሚ ፓርቲ መሪዎችን ባወያየንበት በዚህ ልዩ ዘገባችን በህዳሴው ግድብ ዙሪያ በሚደረጉ ድርድሮች የአማካሪነት ሚና ሲጫወቱ የቆዩ አንጋፋ ባለሙያ አስተያየትም አካተናል። ኢትዮጵያ በረጅም ዘመን ታሪኳ በውጭ ኃይሎች ጣልቃ ገብነትና ደባ በተደጋጋሚ ጥቅሟ ሲሸራረፍና ሉዓላዊነቷ ጥያቄ ውስጥ ሲገባ እንደቆየ በመግለጽ አስተያየታቸውን የጀመሩት የባልደራሱ የውጭ ግንኙነት ኃላፊ ዶክተር ሰለሞን የአሜሪካ መንግስት የህዳሴውን ግድብ አስመልክቶ የያዘው አቋም በኢትዮጵያ ላይ ሊያስከትለው ስለሚችለው ተጽዕኖ እንዲህ በማለት አብራርተዋል።
በኢትዮጵያ ብሔራዊ ጥቅም ላይ ኢፍትሃዊ አቋም የውጭ መንግስታት ሲይዙ ይሄ የመጀመሪያ አይደለም እና ዋናው ጥያቄ ያንን አቋም በመያዛቸው ኢትዮጵያ ምን አጣች፣ እንደየወቅቱ ነባራዊ ሁኔታ ኢትዮጵያ ምን አጣች የሚለው መመልከት ይጠቅማል። የአሁኑ የአሜሪካ መንግስት የተሳሳተ አቋም መያዝ ከራሱ ከአሜሪካን መንግስት ጥቅም አንጻር አይተው ይህን እርምጃ ሊወስዱ ይችላሉ። ዋናው ነገር ግን እኛ ምን አቋም ይዘናል ነው። እርግጥ ነው እንኳንስ ልዕለ ኃያል የሆነች ሀገር ይቅርና ድሀ ጎረቤት ሀገር የተሳሳተ ፖሊሲ በሀገራችን ላይ ስትይዝ ምን ያህል ጉዳት ሊያስከትል እንደሚችል ይታወቃል። ስለዚህ ዋናው ነገር የውጭ ኃይሎች በኢትዮጵያ ብሔራዊ ጥቅም ላይ የተሳሳተ ውሳኔ የመያዛቸው ሳይሆን እኛ እዚያ ውሳኔ ምን እይታ አለን የሚለው ትልቅ ቦታ ይዘው እንጂ አናጣ።
ወደፊትም የውጭ ተጽዕኖ አይቀሬ ስለመሆኑ ያወሱት ዶክተር ሰለሞን ተጽዕኖውን በመቋቋም የኢትዮጵያን ብሔራዊ ጥቅም ለማስከበር ሊደረግ ይገባል ያሉትን ሲያስረዱ
የኢትዮጵያ መንግስት እንደዚህ አይነት ተጽዕኖዎች በመላው ዓለም በሚደርስበት ወቅት አንድ ሆኖ ህዝቡን አስተባብሮ የሀገሪቱን ብሔራዊ ጥቅም አስከብሮ ለመጓዝ መጀመሪያ የሚይዘው ስትራቴጂ ወሳኝነት አለው። ለምሳሌ የውጭ ፖሊሲው ለዜጋ የሚሰጠው እሴት ወሳኝነት አለው። አሁን በተለይ ይህንን ወቅት እንኳን ብንመለከት ለምሳሌ ግብጾቹ ከጥቂት ዓመታት በፊት እነሱ ወደ መረጋጋቱ ሲሄዱ የያዟቸው ስትራቴጂዎች ነበሩ። በተለያዩ መገናኛ ብዙሀን ስንሰማ እንደነበረው ማለት ነው ቀጥታ ጦርነት ነበር እነሱ አቅደው የነበረው። ምንድነው? እርስ በርስ የመከፋፈል ሁኔታ፣ የሀገር ፒላር የሆኑትን ተቋማት የማጥቃት እነሱ እንዲፈርሱ፣ ህዝብ አንድ ላይ እንዳይቆም የሚያደርጉ ስራዎችን አስቀድመው ሲሰሩ ነበር። ስለዚህ ኢትዮጵያም ብሔራዊ ጥቅም ለማስከበር ከውጭ ይልቅ በውስጥ ዜጎችን ክብር፣ የዜጎችን መብት የሚያስከብሩ ነገሮችን በመውሰድ ዜጎችን አቅም በመጠቀም በተለይ
የኢትዮጵያን ብሔራዊ ጥቅም ለማስከበር በሚደረገው ትግል በውጭ የሚኖሩ ኢትዮጵያውያን በአጠቃላይና በስዊድን የሚኖሩ የኢትዮጵያ ማህበረሰብ አባላት ምን አስተዋጽኦ ሊያደርጉ ይገባል በማለት ላቀረብላቸው ጥያቄ የባልደራሱ የውጭ ግንኙነት ኃላፊ ዶክተር ሰለሞን የሚከተለውን ምላሽ ሰጥተዋል።
በተለይ በውጭ ሀገር የሚኖረው ኢትዮጵያዊ የሀገርን ብሔራዊ ጥቅም በማስከበር ደረጃ ጉልህ ድርሻ አለው። ድርሻው ምንድን ነው? እነዚህ ተጽዕኖ የሚያደርሱ ሀገራት ባለስልጣናት ወይም ወሳኝ አካላት በተለያዩ የመገናኛ ዘዴዎች አግኝቶ ተጽዕኖ ማሳደር ይቻላል፣ እውነቱን ማስረዳት ይቻላል። አንደኛው። ሁለተኛው ደግሞ ሌላው ቀርቶ ራሱ የሀገራችን ገዢ ፓርቲዎች በተለያየ ዘመን የሚኖሩ የሀገራችን መንግስታት የሀገርን ጥቅምና የፓርቲን ጥቅም ለይተው እንዲቆሙ ጫና ማሳደር ይችላል። በውጭ የሚኖሩ ኢትዮጵያዊ ሀገር ውስጥ ያለው ኢትዮጵያዊ ችግር ነው። እንደምታውቀው በተለያየ ዘመን የኢትዮጵያ የፖለቲካ ምህዳር ሲሰፋ ሲጠብ ሲከፈት ሲዘጋ ነው። ነገር ግን በአንጻራዊነት በውጭ ሀገር የሚኖረው የኢትዮጵያዊ ወይም ትውልድ ኢትዮጵያዊ የተሻለ እድል አለው። ምን በማድረግ? እውነታን አብጠርጥሮ እንዲወጣ በማድረግ መንግስታት ለራሳቸው ጥቅም እንዳያውሉት። አሁን ለምሳሌ በእንደዚህ አይነት አጣብቂኝ ወቅት ሁሉም አብሮ ሊቆም ይገባል የሚል መርህ ይኖራል። ያንን መርህ ግን ለምርጫ ፕሮፓጋንዳ እንዲሁም ለገዢ ፓርቲ ጥቅም እንዳይውል ሚዛናዊነቱን ጠብቆ እንዲሄድም በሌላ በኩል ጫና ማድረግ ይችላሉ። ሶስተኛ፣ በተለይ በስዊድን ሀገር የሚኖሩ በጣም ስለ ሀገራቸው የሚቆረቆሩ ባለሙያዎች እንዳሉ ይታወቃሉ፣ ምሁራን እንዳሉ ይታወቃሉ። ስለዚህ እነዚህ ምሁራን ምክረ ሀሳቦችን በማቅረብ የሀገርን ብሔራዊ ጥቅም ለመጠበቅ አሳሱ መረድ ይችላሉ የሚል እምነት አለኝ።
በአባይ ግድብ ዙሪያ እየተካሄደ ባለው ድርድር የግብጽ መንግስት የዲፕሎማሲ የበላይነት ተጎናጽፏል በማለት በቁጭት የተናገሩት የኢዜማው ስራ አስፈጻሚ አባል አቶ ተክሌ በቀለ አሜሪካ በግድቡ ላይ የያዘችው አቋም በኢትዮጵያ ብሔራዊ ጥቅም ላይ ስለሚያሳድረው ጫና ሰፋ ያለ ትንታኔ ሰጡ ሲሆን ፍሬ ነገሮቹን እናስደምጣችሁ።
የበላይነቱን ያገኘች ይመስላል። ስለዚህ አሜሪካ ከግብጽ ጋር የመቆሙ ጉዳይ ተጽዕኖ ሊኖረው ይችላል። በኢኮኖሚም ይሁን በማንኛውም ሁኔታ ተጽዕኖዋን ማሳደር የምትችልበት ሁኔታ ሊኖር ይችል ይሆናል። ስለዚህ ተጽዕኖውን ለመከላከል እሳችንን አንድነት ከማጠናከር ውጪ ተጽዕኖ የታወቀ ነው። በዲፕሎማሲ ኢኮኖሚ ተጽዕኖ ማሳደሯ የማይቀር ነው።
ኢትዮጵያ የሚደርስባትን ተጽዕኖ ለመቋቋም ውስጣዊ አንድነቷን ማጠናከር ግድ ይላታል ያሉት የኢዜማው ስራ አስፈጻሚ አቶ ተክሌ በዚህ ረገድ መደረግ ይገባዋል ያሉትን ሲያብራሩ፣
እንግዲህ የውጭ ፖሊሲ ግንኙነት እና የውጭ ዲፕሎማሲ በአብዛኛው የሚጀምረው ከውስጥ ጉዳያችን ነው። ስለዚህ ዋና ዋና ፈተናዎቹ ሊሆኑ የሚችሉት እኔ አሁን ባለው ሁኔታ የውጭ ሳይሆን የውስጣችን ጉዳይ ነው። እንደምታውቀው ፖለቲካችን በከፍተኛ ደረጃ የተከፋፈለበት ሁኔታ ነው ያለው። ሀገራችን አደገኛ ሁኔታ ላይ ነው ያለችው። ስለዚህ በዚህ ጉዳይ ላይ ምናልባት አንድ ሊያደርገን የሚገባ አጀንዳ ነው እያስባለሁ እኔ እና የውጭ ተጽዕኖዎች መመከት የምንችለው እና ተጽዕኖዎችን ማሸፍ የምንችለው ኦብስሊ ጂኦፖለቲካው በተለይ የአረቡ ዓለም ከአሜሪካ ተቀጥሎ ለግብጽ የሚያደላበት ሁኔታ ሊፈጠር ይችላል። ስለዚህ በርካታ ደግሞ ሌሎች የአባይ ተፋሰስ ሀገሮች ከግብጽም ጋር ከእኛም ጋር የሚቆሙ ኃይሎች ሊኖሩ ይችላሉ። ግን የውጭ ተጽዕኖ ለማሳረፍ የውስጣችን አንድነት ነው ወሳኙ ሊሆን የሚችለው ነገር ነው። ፈተናችን የውስጥ ፖለቲካችንን የማረጋጋትና ሁላችንም በአንድነት በተለይ በሀገር ሉዓላዊነት ጉዳይና እንደዚህ በሀገር ጥቅምና በህዝብ ጥቅም ላይ በጋራ የመቆም ጉዳይ ትልቁ ፈተናዋ ሊሆን ይችላል ለኢትዮጵያ። ስለዚህ ሁላችንም እንግዲህ ፈተናውን ለማለፍ ሁላችንም በአንድነት የምንቆምበት ወቅት ነው እና ለመንግስት ወይም ለሀገራችን ፈተና ሊሆን የሚችለው የውስጣችን ጉዳይ ነው ብዬ አስባለሁ።
በውጭው ዓለም በተለይ በስዊድን ሀገር የሚኖሩ ኢትዮጵያውያን የሀገራቸውን ጥቅም ለማስከበር በሚደረገው ትግል ሊኖራቸው የሚገባው ሚና ምን ሊሆን ይገባል በማለት ላቀረብላቸው ጥያቄ የኢዜማው ስራ አስፈጻሚ ኮሚቴ አባል አቶ ተክሌ ይህንን ብለዋል።
ኢትዮጵያውያን ዲያስፖራ ለሀገራቸው እድሜ ልካቸውን ሲጮሁ የነበሩ ሲታገሉ የነበሩ ገንዘባቸውን፣ እውቀታቸውን፣ ጉልበታቸውን ሲያፈሱ በተለይ በአምባገነን ስርዓት ጋር ሲታገሉ የኖሩ ናቸው። አሁን በንጽጽር የተሻለ ሁኔታ ላይ እንገኛለን። ቢያንስ የሀገራችን አንድነት የሚጠበቅበት ስለ አንድነታችን የሚሰበክበት እና ስለ አንድነት የቆመ የሚመስል መንግስት አለን። በንጽጽር የተሻለ መንግስት ነው ብለን እናስባለን። ስለዚህ ቅድሚያ ልንሰጠው የሚገባው የሀገራችን መረጋጋት፣ የሀገራችን እድገት፣ የሀገራችን ዲሞክራሲ መሆን አለበት። በዚህ ጉዳይ ደግሞ ዲያስፖራው በዲፕሎማሲው መስክ የተሻለ እውቀት፣ የተሻለ ካፒታል፣ የተሻለ ጉልበት ያለው ነው። በሀገር ጉዳይ ላይ ሁላችንም አንድ መሆን ስላለብን ዲፕሎማሲ ማስክ የተሻለ ተጽዕኖ ማስፈል ዲያስፖራው። በመቀጠል ደግሞ ከዲፕሎማሲው አልፎ የፋይናንስ ጥያቄ ቢመጣ ፋይናንስ በማድረግ በኩልም ከፍተኛ የሆነ አቅም አለው። እንዳልኩም በእውቀትም ከፍተኛ ይችላል እና ምንም አይነት ልዩነት ሳያግደን ቅሬታዎች ቢኖሩም ቅሬታዎቻችን ወደ ጎን አድርገን በዚህ ጉዳይ ላይ በጋራ እንድንቆም የእውቀት የዲፕሎማሲ እና የገንዘብ ተጽዕኖውን ማሳደር ይችላል እና ከሀገሩ ጎን መቆም ይችላል። ይሄን ነው እንግዲህ ማለት የምችለው።
ገዢውን የብልጽግና ፓርቲ በመወከል ከኢትዮጵያ ድምጽ ሬዲዮ ጋር ቆይታ ያደረጉት የፓርቲው የውጭና የህዝብ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲ ንግግራቸውን የጀመሩት
በመጀመሪያ ስዊድንና ስቶክሆልም አካባቢ ለሚገኙ ኢትዮጵያውያን በሙሉ ሰላም ናቸው፣ እንዴት ናቸው? ሞቅያሌ ሰላምታ ይላሉ
በማለት ስዊድን ለሚገኙ ኢትዮጵያውያን ሰላምታ በማቅረብ ነበር። አቶ አወሉ አብዲ የአባይ ጉዳይ የኢትዮጵያውያን ጉዳይ እንደሆነ በጽኑ በመግለጽ ውጫዊ ተጽዕኖ ድሮም የነበረ ወደፊትም የሚኖር እንደሆነ በጠቆመው ንግግራቸው ፓርቲያቸው በጉዳዩ ላይ ያለውን አቋም እንዲህ ሲሉ አብራርተዋል።
የአሜሪካ መንግስት ሰሞኑን በአሜሪካ ግንዛቤን አንድ ያወጣውን ትናለ ሲጀመር የአባይ ጉዳይ የማንም ጉዳይ ሳይሆን የኢትዮጵያ ህዝብ ጉዳይ ነው። እዚህ ላይ የኢትዮጵያ ህዝብም የመጠቀም መብት ነው ዜጋ ያለው። ከጅምሩ ስትጀምር ኢትዮጵያም ህዝቡም ብዙ አበዳሪ ድርጅቶች ጋራ ቆቅት ነበረ። ነገር ግን አንድ ሙሉ ብድር ልናገኝ አልቻለም። ብዙ ቦታ ጠይቅናል። ለአስር ለሀያ አመታት አልተቻለም። ከዛ በኋላ ህዝቡ በራሱ በቁጭት ተነስቶ ከእለቱ ከሚጎርሰው ጉርሱ አሟቶ እየሰራው የአንድነታችን የእኛነታችን ዋነኛ መገለጫ ሆኖ ግድብ ነው። ስለዚህ ይህንን ግድብ የመጠቀም መብታችንን የተፈጥሮ መብት ነው። ማንም ሊገድበው አይችልም። ማንም ሊያቆመው አይችልም። ግድቡ በራሱ ጊዜ ያልቃል። ጨርሳለን። ውሃ እንይዛለን፣ እናስመርቃለን። ባጭሩ ይሄ ነው። እዚህ ላይ ምናልባት ድርድሩ ላይ አሜሪካ የታዛቢነት ሚና እንዲኖራት ነው የእኛ ስምምነታችን። ታዛቢነት ተነሳ ደግሞ ወደ አርቃቢነትና ወደ ውሳኔ የሰጭነት የመግባት አዝማሚያ ያለው ማን የሚፈልገው ማለት ይችላል። ነገር ግን የመጠቀም መብታችን ላይ ይሄ የተፈጥሮ መብታችን ነው። ማንም ሊገድቡ ሊከለክለው አይችልም። ፓርቲያችን ብልጽግና በዚህ ላይ ጽኑ አቋም ያለው ፓርቲ ነው።
አገሪቱ ብሔራዊ ጥቅሟን ለማስከበር በምታደርገው ጥረት ሊገጥሟት የሚችሉ ፈተናዎችን ለመሻገር ምን ማድረግ ይኖርባታል በማለት ላቀረብላቸው ጥያቄ የብልጽግናው የውጭ ግንኙነት ኃላፊ ምላሽ የሚከተለው ነበር።
ወደፊት ምናልባት አንዳንድ ነገሮች ሊኖሩ ይችላሉ። ከሞላ ጎደል ፕሮጀክቱ አሁን እያለቀ ነው። ዋናው ነገር ምንድን ነው? በፊት መገንባት ማትችሉ ነው ገንብቴን አሳይተናል። አሁን ደግሞ የውሃ ያን ላይ ነው ክርክራችን። እሱም ደግሞ በድርድር በሰላማዊ መንገድ ያልቃል ብለን ተስፋ እናደርጋለን። ሶስተኛ ደግሞ ኢትዮጵያ የተከተለችው መንገድ ሌሎች የታች ተፋሰስ ሀገሮችን ትርጉም ባለው መልኩ የሚጎዳ ሳይሆን የእኩል እኩል ተጠቃሚነት እኛ ምንጠቀም እነሱም ይጠቀሙ በሚል መሪ ላይ የተመሰረተ የውሃን የመጠቀም አቅጣጫ ስለሆነ በዚህ አቅጣጫ ላይ ሁላችንም ተስማምተን ድርጅነት ልብሶችም ወደዚህ ተመልሶ በዚህ ውሃ ሞራሉ ላይ ከኛ ጋር ሆኖ ይመለሳሉ ብለን ተስፋ እናደርጋለን። ካላረጉም ደግሞ እኛ ጨርሰን አስመጥቀን የነበሩ የውስጥ ችግሮቻችን በተለይም ያፈዛዘን ብቃት ችግር ነበረ። አንዳንድ ነገሮችን ችግር ነበሩ። ዞሮ ዞሮ እሱም ፈጤን አሁን በፍጥረት እንዴት በመገንባት ላይ ይገኛል። እሱን በካዝለት ጊዜ ገደብ ጨርሴን ወደ ኃይል ማመንጨት እና ወደ መጠቀም እንገባለን።
ወደ ቀኝም ነፈሰ ወደ ግራ ግድቡን ገንብተን መጨረሳችን አይቀርም ያሉት አቶ አወሉ አብዲ ብልጽግና ፓርቲን ወክለው በስዊድን ለሚገኘው የኢትዮጵያ ማህበረሰብ የሚከተለውን ጥሪ አስተላልፈዋል።
በውጭ ስቶክሆልም፣ ስዊድን እና አካባቢ የሚኖሩ ኢትዮጵያውያን እንደተለመደው ኢትዮጵያዊነታቸውን፣ ጀግንነታቸውን፣ አንድነታቸውን በተግባር ማሳየት የሚጠበቅባቸው ጊዜ ወቅቱ አሁን ነው። ኢትዮጵያን በሀገራችን ጉዳይ ላይ በአንድነታችን ጉዳይ ላይ ከደራደረ ከናቅም ደራደሩ ይችሉ ከአንዳንድ ወጣሉ አሉ ግን እዚህ ግባ የሚባል አይደለም። ይህን በመገንዘብ ከኢትዮጵያ መንግስትና ከኢትዮጵያ ህዝብ ጎን በመቆም የዘወትር ድጋፋችሁን በማድረግ ግድቡ እንዲጠናቀቅ ማድረግ ያለባቸውን ድጋፍ እንድታደርጉ በዚህ አጋጣሚ ጥሪያችንን እናቀርባለን። ሁለተኛ ኢትዮጵያ ህዝብ በራሱ ሳንቲም አዋቶ ነው ይህን ግድብ እየሰራለው። ስዊድንና ስቶክሆልም አካባቢ ያሉ ኢትዮጵያውያንም በተመሳሳይ የድርሻቸውን ቦንድ በመግዛት 8100 በዛች እንትን ላይ የድርሻቸውን በመበርከት ይሄ ግድብ በተቀመጠበት ጊዜ እንዲያልቅ በማድረግ እንድተባበሩ ብዙ በዚህ አጋጣሚ ለማስተናገር
በመጨረሻ ያነጋገርነው ላለፉት 20 ዓመታት በአባይ ጉዳይ የኢትዮጵያን የውጭ ጉዳይ መስሪያ ቤት እንዲሁም የውሃ ሚኒስቴርን ሲያማክሩ የቆዩትንና በአሁኑ ወቅትም በህዳሴው ግድብ ዙሪያ በሚደረገው ድርድር መንግስትን በማማከር ላይ የሚገኙትን የአዲስ አበባ ዩኒቨርሲቲውን የፖለቲካል ሳይንስ ፕሮፌሰር ዶክተር ያዕቆብ አርሰኖን ነው። የውሃ ፖለቲካ ሊቁ ዶክተር ያዕቆብ አርሰኖ የአሜሪካ መንግስት ግድቡን አስመልክቶ የያዘውን አቋም እንዴት ያዩታል ስንል ጠይቀናቸው በሰጡን ምላሽ እንጀምር።
ኢትዮጵያ በአራት ግዛቷ ውስጥ ያሉትን የውሃ ሀብቶች እንደ ሌሎች ዋናቸው
ኢትዮጵያ የውጭ ተጽዕኖ በተደጋጋሚ ያጋጥማት እንደነበር የታሪክ ክስተቶችን በማጣቀስ ያብራሩት ዶክተር አይቆ ሊገጥሙን የሚችሉ ፈተናዎችን ለመቋቋም ምን መደረግ ይኖርበታል ስንል ላቀረብንላቸው ጥያቄ የሰጡንን ምላሽ ከአንደበታቸው እንስማ።
ለዞም ብራ ተላየ መንገድ ታላንን እስከ ደግቡ
በሲዩዲንም ሆነ በሌላው ዓለም ብሎም በአገር ቤት ያሉ ዜጎች የአገሪቱን ጥቅም ለማስከበር እኩል ኃላፊነት አለባቸው ያሉት የውሃ ፖለቲካ ሊቁ ዶክተር ያዕቆብ ሲዩዲን የሚኖሩ ኢትዮጵያውያን በዚህ ድረገት ሊያበረክቱ የሚችሉትን አስተዋጽኦ እንዲህ ሲሉ ገልጸዋል። ብሩክ እሸቱ ነኝ ለኢትዮጵያ ድምጽ ሬዲዮ ከአዲስ አበባ።
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ከዚህ በመቀጠል ደግሞ የስዊድን ገዢውን መንግስት የሶሻል ዴሞክራቲክ የፓርላማ አባልና የፓርላማው የውጭ ጉዳይ ንዑስ ኮሚቴ እንዲሁም የኢትዮጵያውያን ወዳጆች የሆኑትን የተከበሩ አንደርስ አስተርበሪን በቀጥታ ይዘንላችሁ ቀርበናል። ሄ አንደሽ
ያመት ፈይራቢዮን
አልትቬል
ይብራሃር ወለም ብለከው ማይሳሪያ
Eller hur? Det känns lite... Ja, 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 det är härligt. Du vet vad etiopier diskuterar om nu för tiden. Det är Abbay och den här damen och den här USA, Egypt, Sudan och Etiopien. Deras diskussion om hur vi ska göra med det här. Du... Jag hörde att du har, vi har ju diskuterat om det här och du har skrivit en artikel rörande det. Vill du berätta vad det handlar om?
Ja, det handlar om den här tvisten som är mellan Etiopien och främst Egypten angående påfyllningen av dammen. Mm. Där man kan säga det är ju gamla kolonialavtal som USA har gått på i den här medlingen. I dammen. Och det mot det så jag främst har reagerat då att kolonialavtal från 1959 som ska styra vad i Etiopien gör med sina naturresurser. För övrigt också avtal som de inte ens har varit inkluderade eller rådgivna med. Som handlar om hur vattenflödet i Nilen ska fördelas.
Mm. Låt mig förklara, alltså översätta vad du har sagt i kort till mina lyssnare. የተከበሩ አንደርስ የሚሉት ምንድነው የጻፍኩት አርቲክል በአባይ ግድብ ላይ ግብጽና ኢትዮጵያ የሚያደርጉትን ክርክር ወይ ውይይት ሲሆን በተለይ እኔን ትንሽ እንትን ያለኝ የገረመኝ በኮሎኒያል ጊዜ ኢትዮጵያ ሳት تتوكل كولونيال غزي بغبصنا سودان مكاكل بانجليز اماكاينن يتدرجون 1929 1959 سممنت مكنيات بمادرج باهونو غزي ايتيوبيا يتفطرو حبتا يهونون حباين دات تتقمبت واهون بفلجهچبت غزي بيفلجهچون اون لمملات اندات تشيل لمادرج يميموكرو موكرا غرا اغابطونيال غرمونيال يكولونيال غزي سممنت يوم ያል ነበረችበት ነው የሚሉት ዋስካሪ ማን ይወራ ወቡዴ ማን ይወራ የንትሊገን እንዲኖሴክት
för det första är då att jag tycker att den amerikanska medlingen är väldigt förolämpande, framförallt mot Egypten, och det är väl för att USA tar inte hänsyn till sina allierade i Egypten mer än vad i själva sakfrågan. Så det är det första man säger. Jag tror också att EU här, vi hade en kort diskussionen här igår, men vi kommer följa upp här också i veckan om ifall att exempelvis Sverige kan agera tydligare inom EU också, att man på något sätt som är så att säga, dammen är färdigställd, nu gäller påfyllande av dammen där man tvistar, och Egypten har ju använt en retorik också och en politisk praktik som inte heller har varit riktigt konstruktiv. Det här, man har ju bara vapenskramlat, men också när man kollar lite på Egypten hur man har gjort sina satsningar, så har det varit mycket mer satsningar på exempelvis flytta huvudstaden, armén, än att se till att man har naturresurser, tillgång i form av vatten. Så det finns mycket man kan göra här för att tillfredsställa båda sidor. Men man går igenom vad forskare, naturvetare säger om dammen, säger du det att dammens flöde, när den väl är påfylld, så kommer ju flödet från dammen vara mycket mer beräkligt, och det kommer ju man i grunden att tjäna på, så blir det en win-win situation för alla de här länderna som är berörda. Det är också därför som till exempel Sudans vattenminister har sagt att dammen inte kommer påverka dem i någon högre utsträckning. Men i grunden så tycker jag att den amerikanska medlemmen tar inte hänsyn till Etiopiens rätt att utveckla sina egna naturresurser. Den diskussionen måste man parallellt föra när man för lösningar om hur man ska kunna lösa detta. Och då är det en fråga här, hur ska man kunna lösa detta? Jo, det finns ju olika metoder man kan ta hänsyn till. En är ju att Etiopien måste få kompensation för den förlusten som man nu har medan tvisten är igång. En annan är att man ser till att Egypten då, istället för att satsa sina pengar på att flytta huvudstaden, militära resurser, får hjälp med att göra vattenåtervinning. Det finns flera länder i Mellanöstern, bland annat Israel, som har lyckats väldigt bra med att utvinna vatten och har bra teknik för det. Men ska jag säga, det som är fel, det är ju att Egypten här försöker lösa inrikespolitiska problem med att skylla på Etiopien.
Anders, när du på tal om att kompensera Etiopien, jag fick häromdagen en Twitter-dokument om en organisation i Tyskland som heter på tyska Stiftung Wissenschaft und Politik, SWP. Och det är en tysk institut som ger råd till EU-medlemsländer. Och där står det istället för diskussion och överläggning, man borde kompensera Etiopien. Precis som du sa alldeles nyss. Visste du om det?
Ja, jag har sett den, och den är väldigt intressant den här. För just för att den är... just eftersom att den är ganska konstruktiv i sin hållning.
Yeah.
Men inom EU och inom Europa vill man också diskutera, för att det är liksom så att det är ett kolonialavtal från 1929 som reglerar hur vattnet ska användas, och sen så man förlänger avtalet 1959. Men i det tar man inte ens hänsyn till Etiopiens rätt att utveckla sina naturresurser, och det måste man göra i avtalen. Men, och det gör att Egypten agerar ju som att de själva hade patent på Nilen, men det har de inte, för att 85-86% av vattenflödet från Blå Nilen kommer från Etiopien.
Du, låt mig översätta det här i kort. Jag tänker bara Anders är emot en grej, men den nu av dagagmo emot en mjassad nu i hennen som är minnet i kolonial gizé till den raga som är minnet i teppiga eller lättjubbat samanjammes gadama kamato gadama mjolo waha mifalkabbata agar jag alltsattrfubbat gibts indafel laga tjenien och blamåsen och att klara dem och lättänja dagmo ኮምፐንሴት ወይም ደግሞ ለኢትዮጵያ የተለየ ክፍያ ወይም ደግሞ ስጦታ መደረግ አለበት ኢትዮጵያ ግድቡን በፈለገችበት ጊዜ መሙላት መብቷ ማይሳካ ከሆነና ያንን ባለማድረጓ ሊቀርባት የሚችለውን ወጪ ግብጽ መክፈል አለባት የሚል አንድ የጀርመን ድርጅት ተነስተዋል። ይሄንን ጥያቄ በተመለከተ የግብጽ አካሄድ ትክክል አይደለም፣ የአውሮፓ መንግስታት ግብጽ ላይ ተጽዕኖ ማድረግ አለባቸው ነው የሚሉት። የተከበሩ አንደርሽም የሚሉት ምንድነው? ግብጽ አዲስ ከተማ ለመፍጠር በረሃ ላይ በብዙ ቢሊዮን የሚቆጠር ገንዘብ እያወጣች ነው። በዚህ ላይ ደግሞ በብዙ ቢሊዮን የሚቆጠር ገንዘብ መሳሪያ እየገዛች ነው። ይሄንን ከማድረግ የአውሮፓ መንግስታት ተጽዕኖ አድርገው ኢትዮጵያ የሚያስፈልጋትን በዚህ በግድቡ ምክንያት ሊቀርባት የሚችለውን ማንኛውንም ወጪ ካሳ እንድትከፍል ማድረግና እንደውም ግብጽ የአገር ውስጥ ችግሯን በኢትዮጵያ ላይ ችግር አስመስላ ለማሳሳት የምትፈልገውን ህዝቧን ማቆም መቻል አለባት የሚሉ አሉ። ይሄን በተመለከተ ጀርመን ያለው አንድ ድርጅት ሰሞኑን መግለጫ አውጥቷል። እሱን በተመለከተም ኢንተረስቲንግ ነው የሚሉት የተከበሩ አንደሽ ቪ ፍሮን ራዲዮን ሲዳለር ኢትዮጵያና Svarjeler överallt. Vi är för att vi har någon sorts konferens där omvärlden ser vad Etiopierna har för intresse. Inte bara vad Egypten och Egypterna visar till omvärlden. För resten, de säger ju att de har historisk rätt. Jag vet inte vad är det här historisk rätt att äga Nilen. Det måste vara den här överenskommelsen mellan kolonialmakten England och Egypten 1929 och 1959. Kan man kalla den en historisk rätt?
Nej, jag tycker inte att man kan göra det med tanke på att om man kollar på flödet och också i debatten om rätten till naturresurser, speciellt också eftersom att Egypten var, eller Etiopien inte heller var med eller tillfrågade vid de här förhandlingarna som man gjorde över Egyptens huvud, bara för man kunde. Och det är självklart fel och det är en historisk ofrätt som måste rättas till.
Tror du att det går att diskutera eller ordna någon sorts konferens om Nilen där Etiopiernas intresse också förs fram?
Det tror jag absolut. Jag vet också att aktiviteten just nu i Addis Abeba är ganska hög bland diplomaterna.
Mm.
Efter den senaste veckan, så att den, kan man säga, den protestvågen som får fram efter amerikanska medlingsförslaget.
Mm, det är stort.
Det blir stort, ja, men det visar också att det blev också en viss effekt där, eftersom att på EU-nivå har man nu börjat diskutera här om man kan hitta någon annan form av lösning.
Vad kan vi göra här i Sverige för att uppmärksamma det här orättvisorna som pågår i diskussionen mellan Etiopien och Egypten med hjälp av, vad heter det, USAs inblandning?
Mm. Jag tror att problemet med USA i det här, det är att USA lade ett väldigt obalanserat medlingsförslag. Mm. Det är grunden av huvudproblemet. Om i fall att man vill hjälpa till från som vanlig person, vanlig medborgare i Sverige, Norge, Danmark, Finland eller Island, alltså de nordiska länderna, då skulle jag rekommendera att man mejlar in till respektive utrikesdepartement. I det svenska så är det registrator som man ska mejla in på utrikesdepartementet. Mm. Och om ifall att det skulle komma in ett par sådana, om det skulle komma in ett par mejl dit, då tror jag även att det skulle bli aktivitet. För att nu har vi även börjat aktiviteten i parlamentet, så det skulle vara en stor hjälp om ifall man skulle mejla utrikesministern här i Sverige.
Okej. የተከበሩ አንደሽን እየጠየቅናቸው ምን ማድረግ ይቻላል በስዊድን ምንኖር ኢትዮጵያን ላልናቸው የአባይን ችግር ያለም ህዝብ እንዲያውቀው የስዊድን ህዝብ እንዲያውቀው ላልነው በአጠቃላይ በኖርዲክ ካንትሪ የሚኖሩ ኢትዮጵያኖች ለውጭ ጉዳይ ሚኒስቴር ለሚኖሩበት ሀገር የውጭ ጉዳይ ሚኒስቴር ደብዳቤ የሚጽፉ ይጠቅማል። በአሁኑ ጊዜ ኢትዮጵያ ውስጥ ከፍተኛ ንቅናቄ የተደረገ ነው ይሄንን የአባይን ግድብ በተመለከተና ተቃውሞ ከፍ ያለ ስለሆነ ባለም አከባቢ ነገሩ እየተመለከቱት ነው። በእኛም አከባቢ ፓርላማው ውስጥ ንቅናቄ ጀምረናል። ይሄን በተመለከተ ይሄን በመናደርገው ፓርላማ ውይይት ላይ ለውጭ ጉዳይ ሚኒስቴር ለምሳሌ ለስዊድን ኢትዮጵያኖች የተለያዩ ደብዳቤዎች ይሄን በተመለከተ ቢልኩ ሊረዳን ይችላል፣ ነገሩን ሊያጎላልን ይችላል ነው የሚሉት። እንግዲህ ኢትዮጵያኖች ከተለያየ አከባቢ የሚደርሰን መልእክት ምንድነው? በስዊድንና በውጭ ምንኖር ለምትኖርበት ሀገር ያለውን ችግር ያለውን ሀቅ አስረዱ ነው የተባለው። የኢትዮጵያ ድምጽ ሬዲዮ የሚያምንበት ደግሞ እያንዳንዱ ኢትዮጵያዊ የሀገሩ አምባሳደር ነው የሚለውን ከልባችን ስለምናምንበት እንግዲህ ኢትዮጵያኖች ይሄን ነገር እንድታስቡት ያሳሰብን አንደሽ ሀዱኖት ሜዴል አንደ ኢትዮጵያ
Ja, att börja repetera det jag sa sist här, det vore väldigt bra att man kunde organisera att man tog sådana. Vi har ju precis avslutat en huvudstadskonferens mellan de nordiska länderna, eller de skandinaviska länderna, och där kom också Etiopien upp och dammen.
Ja. ባ ብራ እንግዲህ በመጨረሻ ላይ ምን መልእክት አለዎት ለኢትዮጵያኖች ላልነው የመለሱልን ምንድነው? አሁን መጨረሻ ላይ ተናገርኩትን ኢትዮጵያኖች አክቲቭ ሆነው ለየሚኖሩበት አካባቢ መንግስታት የውጭ ጉዳይ ሚኒስትር መልእክት ያስተላልፉ ነው የሚሉት። እንደውም አሁን በቅርብ የኖርዲክ አገሮች የዋና ከተማዎች ስብሰባ ነበር፣ እዛ ላይ የኢትዮጵያና የግድብ ጉዳይ ተነስቶ ነበርና ተወያይተንበታል፣ ይረዳናል የበለጠ ነው የሚሉት። እንግዲህ ፈረሱም ይሄው ሜዳውም ይሆን ብሏል ያገሬ ሰው። እንግዲህ ያገራችንን ችግር በጋራ ለመወጣት በጋራ መተባበር ከኛ ይተበቅብናል። አንደሽ ሰምቦሊት ቪ ኡወር ታክሳማ ኦቪ ሄርሽ ኦሲንስ
ይሄ ታካል ታክስሚካ
ሄይ ሄይ
ሄሎ ሄይ
Bello, 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 bello የተከበራቸው አድማጮች ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሰምንቷ በዜናዎች ከተለው ይሰማሉ። የአረብ ሊግ ስራ አስፈጻሚ ኮሚቴ ሰሞኑን ካይሮ ላይ ተላቀቀ። ኢትዮጵያ ህዳሴ ግድብን በተመለከተ ግብጽን በመደገፍ ያወጣው የውሳኔ ሐሳብ ሙሉ በሙሉ እንደማትቀበለው ኢትዮጵያ አስታውቃለች። የኢትዮጵያ ውጭ ጉዳይ ሚኒስቴር በጉዳዩ ላይ ባወጣው መግለጫ እንዳለው ሊጉ በግድቡ ዙሪያ እየተደረገ ያለውን ድርድር ቁልፍ ሁኔታዎችን ሳይገናዘብ በውሳኔ ሐሳቡ የሰጠው ጭፍን ድጋፍ እንዳሳዘነው አመልክቷል። መግለጫው በተጨማሪም የውሳኔ ሐሳቡን እንደማትቀበል አሳውቃለች የተባለችውን የሱዳን አቋም ያደነቀ ሲሆን ከግድቡ አንጻር በተቀነባበረ የአረብ ሊግ አቋም ላይ ሱዳን በድጋሚ ለምክንያታዊነትና ለፍትህ ያላትን አቋም አሳይታለች ሲል አወድሷታል። የውጭ ጉዳይ መስሪያ ቤቱ እንዳለው ኢትዮጵያ ለረጅም ጊዜ ይዛው የቆየችውንና ያሁኑንና የመጪውን ትውልድ ፍላጎቷን ለማሟላት የአባይ ውሃ ሀብቷን የመጠቀም መብቷን ታስከብራለች። አባይ ድንበር ተሻጋሪ ወንዝ እንደመሆኑ አሁን ከሚጋሩት ሀገራት ጋር በመተባበር መርህ ጉልህ የሆነ ጉዳት በማያደርስበት ሁኔታ ፍትሐዊና ተቀባይነት ባለው መንገድ መጠቀምን ትደግፋለች ብሏል። በአዲስ አበባ ቦሌ ክፍለ ከተማ በአንድ የእናት ባንክ ቅርንጫፍ ጥበቃ ሰራተኞች መካከል በተፈጠረ ጸብ የሶስት ሰዎች ህይወት ማለፉን ፖሊስ ገልጿል። በአዲስ አበባ ከተማ ቦሌ ክፍለ ከተማ ወረዳ 3 ልዩ ቦታው ሞርኒንግ ስታር ሞል ላይ በሚገኘው እናት ባንክ ዶክተር ጀምበር ተፈራ ቦሌ ቅርንጫፍ ሲሰሩ በነበሩ 3 የጥበቃ ሰራተኞች መካከል በተፈጠረ ለጊዜው መነሻ ምክንያቱ ያልታወቀ ጸብ የሶስት ሰዎች ህይወት ማለፉን የአዲስ አበባ ፖሊስ ኮሚሽን አስታውቋል። ኮሚሽኑ እንዳስታወቀው ከጥበቃ ሰራተኞች መካከል በተፈጠረው ለመግባባት አንደኛው ጥበቃ ሰራተኛ በያዘው ክላሽንኮቭ ጠመንጃ ሁለት የጥበቃ ጓዶቹን ህይወት አጥፍቶ የራሱንም ህይወት አጥፍቷል ብሏል። ሟቾች እድሜያቸው ከ30 እስከ 35 የሚገመቱ ጎልማሶች ሲሆኑ የጉዳዩ መነሻ ያጣራ እንደሚገኝ የፖሊስ ኮሚሽኑ አስታውቋል። በምዕራብ ኦሮሚያ የኦነግ ሸኔ አባላት እየፈጸሙት ያለውን ህገወጥ ድርጊት ለማስቆም የተጠናከረ እርምጃ መወሰድ መጀመሩን የክልሉ ፖሊስ ገልጿል። የኦሮሚያ ብሔራዊ ክልላዊ መንግስት በምዕራብ ኦሮሚያ ወለጋ ዞኖች ውስጥ የኦነግ ሸኔ አባላት እየፈጸሙ ያሉትን ህገወጥ ድርጊት ለማስቆም ከምንጊዜውም በላይ የተጠናከረ እርምጃ እየወሰደ እንደሆነ አስታውቋል። የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር ግርማን ገለን በስፍራው እየተወሰደ ያለውን እርምጃ አስመልክቶ በሰጡት መግለጫ እንዳሉት መንግስት ለክ እንደዚህ ቀደሙ ጥንቃቄ በተሞላበት መልኩ የተደራጀ የህግ የበላይነትን ማስከበር ያለ መርምጃ እየወሰደ እንደሚገኝ ተናግረዋል። ምክትል ኮሚሽነሩ በመግለጫቸው የኦነግ ሸኔ አባላት በአካባቢው ላይ በንጹሃን ዜጎች በፖሊስ አባላትና በውጭ ሀገራት ዜጎች ላይ ግድያ መፈጸማቸውን ያነሱት ከዚህም ባለፈ አባላቱ ያደረሱት ባለው ጥፋት በርካታ ንጹሃን ዜጎች ከቤት ንብረታቸው መፈናቀላቸውን አመልክተዋል። በሴቶች ላይ አስገድዶ መድፈርን ጨምሮ በርካታ ያሉ የሰብአዊ መብት ጥሰቶችን በመፈጸም ላይ ይገኛሉ ብለዋል። ፖሊስ እስካሁን እየወሰደ ያለው እርምጃ አባላቱ ከፈጸሙት ድርጊት ጋር ተመጣጣኝ ያልሆነ ዝቅተኛ መሆኑን ተናግረዋል። የፌዴራል ፕሬዝዳንት ሳህለወርቅ ዘውዴ ሰሞኑን የአምባሳደርነት ሹመት ለተለያዩ ባለስልጣናት ሰጥተዋል። ጠቅላይ አቃቤ ሕግና የንግድ ባንክ ፕሬዝዳንት አምባሳደር ሆነው ተሾመዋል። በማለሙሉ ስልጣን አምባሳደርነት የተሾሙት አቶ ብርሃኑ ጸጋይ፣ ወይዘሮ ያለም ጸጋይ፣ ወይዘሮ ሂሩት ዘመና፣ አምባሳደር ማርቆስ ተክሌ፣ አቶ ባጫ ጊኒ፣ አቶ ይበልጣል አይምሮ፣ አቶ መረታ ሙልጌታ፣ አቶ ነቢያት ጌታቸው፣ አቶ ተፈሪ መለስ መሆናቸው ተዘግቧል። እንዲሁም አቶ አድጎ አምሳያ፣ አቶ ጀማል በከር፣ አቶ አብዱ ያሲን፣ አቶ ለገሰ ገረመው፣ ወይዘሮ ኢየሩሳሌም አምደ ማርያም እና አቶ ሽብሩ ማሞ በአምባሳደርነት ማዕረግ መሾማቸውን የፕሬዝዳንቱ ጽህፈት ቤት አስታውቋል። ራሳቸውን የታገቱ የደምቢዶሎ ዩኒቨርሲቲ ተማሪዎች በማስመሰል ያሰት ወሬ በማሰራጨት ተጠርጥረው የታሰሩ ሁለት ሴት ተማሪዎች ለሶስተኛ ጊዜ የአስር ቀን ቀጠሮ እንደተጠየቀባቸው ዋዜ መድረክ ዘግቧል። ተማሪዎቹ ከባህር ዳር ከተማ የካቲት 3 ተይዘው ለፌዴራል ፖሊስ ከተላለፉ በኋላ እስር ላይ ይገኛሉ። ተጠርጣሪዎቹ ቅድስት በጋሻውና ሸዋዬ ጌትነት የተባሉ የሁለተኛ ደረጃ ተማሪ መሆናቸው ተዘግቧል። ምርጫ ቦርድ ቅንጅት ለአንድነትና ለዲሞክራሲ ፓርቲ ያቀረበውን የመስራች አባላት ዝርዝር ፌዴራል ፖሊስ እንዲያጣራለት እንደጠየቀ ተዘግቧል። ቦርዱ ካጣራቸው 50 ፈራሚዎች መካከል 49ኙ በትክክል መፈረማቸውን ማወቅ አልተቻለም ብሏል። ሌሎች የተፈለሱ መረጃዎችም ተገኝተዋል ሲል በፊርማ ሰነድ ላይ ሐሰተኛ መረጃ ማቅረብ ሕግ እንደሚያስቀጣም ጨምሮ ገልጿል። የመላ ኢትዮጵያ አንድነት ድርጅት መያድና ባልደራስ ለእውነተኛ ዲሞክራሲ ፓርቲ መቀናጀታቸውን ገለጹ። ባልደራስ ለእውነተኛ ዲሞክራሲ ፓርቲ ሊቀመንበር እስክንድር ነጋና የመላው አንድነት ድርጅት ሊቀመንበር አቶ ማሙሸት አማረ በጋራ በሰጡት መግለጫ የቅንጅቱ ዋና አስፈላጊነት በመጪው ምርጫ ጠንካራ አማራጭ ሆኖ ለመቅረብ መሆኑ ተዘግቧል። በአረብ ኤምሬትሶች የኮሮና ቫይረስ የተገኘባቸው ሁለቱ ኢትዮጵያውያን ለሁለት ዓመታት በዚያ ይኖሩና በቅርቡ ጉዞ ያላደረጉ ናቸው ተባለ። ሰሞኑን በተባበሩት አረብ ኤምሬቶች የኮሮና ቫይረስ የተገኘባቸው ለኢትዮጵያውያን በሀገሪቱ ለሁለት አመታት የኖሩና በቅርብ ጊዜ ውስጥ ወደ ኢትዮጵያ ያረጉት ምንም አይነት የጉዞ ታሪክ እንደሌላቸው የጤና ሚኒስቴር አስታውቋል። ከሰሞኑ የተባበሩት አረብ ኤምሬቶች 13 ሰዎች በሀገሪቱ የኮሮና ቫይረስ እንደተገኘባቸውና ከነዚህም ውስጥ ሁለቱ ኢትዮጵያውያን መሆናቸውን አስታውቆ ነበር። የፌዴራል ጤና ሚኒስቴር ተከትሎ ሁለቱ ኢትዮጵያውያን ወደ ሀገራቸው የቅርብ ጊዜ የጉዞ ታሪክ እንዳላቸው ከሀገሪቱ የጤና ሚኒስቴር መረጃዎችን ሲያሰባስብ መቆየቱን አስታውሶ የጤና ሚኒስትር ዴኤታ ዶክተር ሊያ ታደሰ ዛሬ ረፋድ ላይ በትዊተር ገጻቸው እንዳረጋገጡት ሁለቱ ኢትዮጵያውያን በሀገሪቱ ላለፉት ሁለት አመታት መኖራቸውና በቅርብ ጊዜ ውስጥ ወደ ኢትዮጵያ ምንም አይነት የጉዞ ታሪክ አለማድረጋቸው መረጋገጡን ተናግረዋል። በመጨረሻም ባሳለፍነው ሳምንት 42ኛው አመት የካራማራይ ድል መታሰቢያ ተከብሯል። ከ42 አመት በፊት አስፋፊ የመሐመድ ሲያድ ባሬ ኃይል በካራማራ ላይ ድል መደረጉ ይታወሳል። በውጤቱም በመስራቅ 700 ኪሎ ሜትር እንዲሁም በደቡብ 300 ኪሎ ሜትር ዘልቆ በወረራ ይዞት የነበረውን የኢትዮጵያ ሉዓላዊነት እንዲመለስ ተደርጎ ተጠራርጎ መውጣቱ ይታወሳል። በዚሁ በኢትዮ ኩባ ወዳጅነት ፓርክ ወይም በትግላችን ሐውልት ላይ የካቲት 26 ጠዋት በተከበረው ዝግጅት ላይ በቀድሞ ጊዜ የነበሩ የጦር አመራሮች፣ ጀነራሎች እንዲሁም በርካታ የአዲስ አበባ ነዋሪዎች በፕሮግራሙ መታደማቸው ተወስቷል። እንዲሁም የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን አደረሳችሁ ማለታቸውም ተዘግቧል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ማስተውቂያ የኢትዮጵያ ማህበረሰብ በስዊድን ጠቅላላ ጉባኤ የማህበሩ አባላትና ደጋፊዎች በሙሉ የኢትዮጵያ ማህበረሰብ በስዊድን ጠቅላላ ጉባኤ ማርች 14 ቀን ከ14 እስከ 17 ሰዓት በቮርቨሪስ ፕላን 58 በሚገኘው የማህበራችን ሎካል በሚካሄደው የማህበራችን ጠቅላላ ጉባኤ ላይ ይገኛሉ ዘንድ በአክብሮት ጠርተውታል። እንደሚያውቁት ከዚህ በፊት ሁለት ጊዜ ስብሰባ ጠርቶ ምላተ ጉባኤ ባለመሟላቱ ስብሰባ ሊተላለፍ ተገድዷል። በዚህ ሰዓት ላይ ማህበሩ የወደፊት አቅጣጫና የስራ እቅድ በዝርዝር የሚያቀርቡበትና የሚወሰንበት እንዲሁም የስራ አስፈጻሚ ቦርዱ እንዲሟላ የሚደረግበት ስለሆነ እርሱ መገኘት ወሳኝ ነው። በዚህ አጋጣሚ ቀሪ ያባልነት ክፍያ ቀደም ሲል በተላከሉት የስዊድ ባንክ በሚገኘው የማህበሩ የሂሳብ ቁጥር ስዊች ያስገቡ ዘንድ እንጠይቃለን። ያስታውሱ፣ አመታዊ ጉባኤ ማርች 14 ቀን ከ14 እስከ 17 ሲሆን ቦታው ቮርቨርስ ፕላን 58 ነው። ከሰላምታ ጋር ስራ አስፈጻሚ ኮሚቴው።
ችን ፕሮግራማችን እንደቀጠለ ነው። እዚ ስቱዲዮ ውስጥ እኔ
ዮናስ
እስክንድር እና እንግዳችን ድምጽን አሰማልና
መስፍን
ነጋሽ፣ የዋዜማው መስፍን ነጋሽ ጋዜጣህም ኢትዮጵያኖች በብዛት የሚያውቁ በጋዜጣ ነው
አዲስ ነገር።
አዎ፣ ግን ብዙ ኢትዮጵያኖች እኔ ስላንተ ሲያወሩኝ አዲስ ነገር ነው የሚሉኝ። ዋዜማ በቅርብ ነው መሰለኝ የጀመራችሁ?
በቅርብ ነው።
አዎ። እና ቴክኒሽያናችን መርሶ አለ። እንግዲህ የእለቱ የውይይታችን አርዕስት አባይ ነው። መስፍን ነጋሽን የጋበዝነው ስለ አባይ ያለውን አመለካከት እንዲያካፍለን ነው። በተለይም ደግሞ በዋዜማ ሬዲዮ ላይ ያቀረበውን የአባይን ለምን አባይ በዛ በተገደበበት ጊዜ መገደብ ተጀመረ? ለምንስ ችግሩ በዛን ጊዜ ሳይጦዝ አሁን ለምን ጦዘ የሚሉት ነጥቦች አመለካከት አለው እንዳየነው ሆነ። በዛ ላይ ሰፋ ያለ ውይይት እናደርጋለን። በመቀጠልም ወደ መጨረሻው አካባቢ እንደማንኛውም ኢትዮጵያዊ ምን መደረግ አለበት የሚለውን ይሄ ሬዲዮ ለሁሉም የሚያቀርበው ጥያቄ ነው። ምን ማድረግ አለብን? ምክንያቱም ኢትዮጵያ ድምጽ ሬዲዮ አንዱና ዋናው ትልቁ እንትኑ እያንዳንዱ ኢትዮጵያዊ በአገሩ ጉዳይ ላይ እንዲሳተፍ ነው የምንፈልገው። እያንዳንዱ ኢትዮጵያዊ ኃላፊነት አለበት። በተለይ እያንዳንዱ ኢትዮጵያዊ የሀገሩ አምባሳደር ነው የሚል እምነት አለንና ምን መደረግ አለበት የሚለውን ለመፍታት ወይንም ደግሞ ያን ሐሳብ በኢትዮጵያኖች መካከል እንዲሸራሸር ስለምፈልግ ወደዛ መሄዳችን አይቀርም እና በድጋሚ እንኳን ደህና መጣ መስፍን።
እንኳን ደህና ቆያችሁ።
ተጋበልልንና ወደ እንትኑ ከሱ ጋር እንግዲህ ውይይታችን ጀምራለን። መስፍን፣ ስለ አባይ ለምን በዚያን ጊዜ ተጀመረ ስትል ከማለት በፊት አንድ ያልከው ነገር አለ። የአባይ ውይይት እና ውጤቱ እንትን የሚለው የሚወሰነው በውይይቱ ጠረጴዛ ዙሪያ በተሰበሰቡት ባለሙያዎች በጀግንነታቸው በብስለታቸው ወዘተ ሳይሆን በአካባቢው የፖለቲካና የስትራቴጂ ጂኦፖለቲካል ሁኔታ ነው የሚወሰነው ስትል ምን እንደዚህ ብለሃልና ምን ማለት ነው?
ምንድነው ያንን ጽሑፍ የጻፍኩት? ትንሽ ታሪኩን ለመናገር ያህል የአሜሪካው የውጭ ጉዳይ ሴክሬታሪ ፖምፒዮ አዲስ አበባ የመጣ ሰሞን ነበርና በምንድነው ሐሳቤ የነበረው በድርድሩ ላይ የኛ ተደራዳሪዎች የአገር ፍቅር ጦት ሊኖራቸው ይችላል፣ የውቀት ችግር ሊኖርባቸው ይችላል፣ የድርድሩንም ውጤት በዛ የተነሳ ለኛ የሚጎዳ ሊሆን ይችላል የሚሉ ትችቶች ወይም አስተያየቶች ከዚህም ከዛም ሰማ ነበርና የነዚህ ተደራዳሪዎች ውቀትና ልምድ አንድ ነገር ሆኖ ግን ውጤቱን በዋናነት የሚወስነው የነሱ የተደራዳሪዎቹ ወረቀት ላይ የሚጽፉት ነገር ብቻ አይደለም። ምክንያቱም ዞሮ ዞሮ ማንኛውም በአገሮች መካከል የሚደረግ ድርድር የፖለቲካ ውሳኔ ነው። የፖለቲካ ውሳኔውን ደግሞ የሚወስነው የአገሮቹ አንደኛ ውስጣዊ አቋማቸው፣ ሁለተኛ ክልላዊ ጉዳዮች እና ዓለም አቀፋዊ ጉዳዮች ናቸው። ይሄ በሶስት ደረጃ ነው ለማሳየት የሞከርኩት። ለምሳሌ ወደ ኋላ ተመልሰን ይሄንን ጥያቄ ለመመለስ አህመድ የግብጽ አሁን የባባይ ላይ ያላትን ጥቅም ለማስከበር እንደመጀመሪያ ማስረጃ የምትጠቅሰው በ1929 ከሱዳን ጋር በእንግሊዝ መንግስት በኩል የፈረመችውን ስምምነት ነው። አሁን ያ ስምምነት ውስጡ ያለው ነገር ያ እንዲሆን ያደረገው በወቅቱ ግብጽ የነበራት ስትራቴጂካዊ የበላይነት ምንድነው? በመሰረቱ ያ ስምምነት ለግብጽ ድምጽም በድምጽ የመሻር መብት ነው የሚሰጣት። ቬቶ ፓወር ነው በሱዳንም በሌሎቹ የአባይ ተፋሰስ ሀገሮችም ላይ በአባይ ወንዝና ገባሮቹ ላይ የሚሰራ ማንኛውም ግድብ መስኖ ይሁን ማንኛውም ነገር ይሁን የግብጽ ይሁንታ ያስፈልጋዋል የሚል ስምምነት የተፈራረሙት። ያንን ስምምነት ሱዳን ራሷ ነጻ ከወጣች በኋላ አልስማማበትም ብላለች።
አይ ነው
እና ይሄ አሁን ጥሩ ማሳያ ነው። የዚህን ስምምነት መንፈስና ይዘት የወሰነው በወቅቱ የነበረው
የግብጽ
የፖለቲካ የበላይነት ነው። አሁንም እሱ ነው። እሱ አስፈላጊ ነገር እንደሆነ ከግምት ማስገባት አለብን፣ መርሳት የለብንም ብዬ ለማስታወስ ነው ያመጣሁት። እንደማሳያ ያነሳሁት ነገር ለምሳሌ ግድቡን መገደብ ሲጀመር በፈረንጅ 2011 ኤፕሪል ነው የመሰረት ድንጋዩ የተጣለው ኢትዮጵያ። ያን ጊዜ ማለት እንግዲህ ግድቡ ሊገደብ ነው ተብሎ ሐሳብ ሲመጣ ጀምሮ ግብጽ ስትቃወም ነበረ። የዓለም ባንክን ጨምሮ ጥያቄዎች አሉን፣ አነስተኛ ብታደርጉት የግልገል ግቢው ስላለ ከሱ ያነሰ ቢሆን ጥሩ ነው ይሄ የሚል አስተያየቶች በመስጠት በኩል ተጽዕኖ ለማድረግ ሲሞክሩ ነበር። ግን በወቅቱ ግብጽ የነበረችበት ሁኔታ ግን
የሀገር ውስጧ
በጣም በውስጣዊ ያው ምናስተውለው የጣሪር ምናምን የሚባለው ነገር ብዙ ውስጣዊ ቀውስ ውስጥ ነበረች። ስለዚህ የውስጥ ጉዳዩን ትታ ኢትዮጵያ ላይ ሙሉ ትኩረት ማድረግ አትችልም ነበር። ያ ለኢትዮጵያ በጣም ጥሩ አጋጣሚ ነበር የፈጠረላት። ያ ማለት ያን ጊዜ ግብጾች በውስጥ ጠንካራ ቢሆኑ ኖሮ እኛ መገደብ አንችልም ማለት አይደለም። ግን እንደሆነው ያለ ብዙ ተጽዕኖ ያለ ብዙ ጫጫታ ግድቡ ተጀመረ። ያንን ጥሩ ሁኔታ የፈጠረልን አንደኛው ግብጽ ውስጥ የፖለቲካ ቀውስ መኖሩ ነው። ሁለተኛው ደግሞ ኢትዮጵያ ውስጥ የነበረው የፖለቲካ ሁኔታ እኛ የዲሞክራሲ የነጻነት ጉዳይ ምንል ሰዎች መጥፎ ወቅት ነው ብንልም መንግስት ግን በጣም ጠንካራ መንግስት ነበር።
ኮንትሮል ነበረው በአካባቢውን በሙሉ
በአፍሪካ በሪጅን በክፍለ ሀገር ደረጃ በዲፕሎማሲ ኢትዮጵያ በጣም የተከበረችበት።
በዚህ ላይ ደግሞ አሜሪካኖች ራሳቸው የሚፈልጉት ይሄ ጸረ ሽብር እንትን ላይ ኢትዮጵያ ትልቅ አስተዋጽኦ ነበራት። ያንን መጋፋት አይፈልጉም ነበር። ኦኬ
ከአሜሪካም ይሁን ከሌሎች የሚመጣ ጫና ቢኖር እንኳን ያው ጽሁፌም ላይ ቢየው አለ
ወታደሮችን
የቀድሞ ጠቅላይ ሚኒስትር መለስ በግልጽ ነበር የሚያስፈራሩት። በግልጽ
ወታደሮችን ከስቴዲየሙ አወጣሉ ያሉት ወስደውታል።
ወጣቸው አመጣቸዋለሁ ከሶማሌ አስወጣቸዋለሁ። ምክንያቱም የኢትዮጵያ ወታደሮች እዛ መኖር የአልሻባብንና ሌሎች አሽባሪዎችን ለመቆጣጠር በጣም ወሳኝ ስለነበረ ማለት ነው። እና እነዚህ ደግሞ ምቹ ሁኔታዎች ነበሩ። በውስጥ በኢትዮጵያ በመንግስት ጠንካራ ነበር። ግድቡን ለመገደብ የሚያስችሉት ደግሞ ሁለት የሚገፋፉ ምክንያቶች ነበሩ። አንደኛው ከፋም ለማም ኢኮኖሚው ያደገ ነው። ኢኮኖሚ ሲያድግ ደግሞ የማንኛውም ኢኮኖሚያዊ እድገት ሞተር ኤነርጂ ነው። አሁን እኛ እዚህ ሆነን ስራ መፈጠር አለበት ማኑፋክቸሪንግ መስፋፋት አለበት ምናምን እንላለን። ማኑፋክቸሪንግ በአየር አይስፋፋ በኤነርጂ ነው። ኤነርጂ ከሌለ የለም ምንም ነገር የለም። ስለዚህ እሱ አንደኛው ነው። ሁለተኛው ደግሞ በዚህ በዛን ጊዜ የነበረው መንግስት የሌጂቲሜሲ ብቻኛ ምንጩ የኢኮኖሚ እድገት ማስቀጠል። ኤነርጂ ቶሎ ካላቀረበ ያንን የሌጂቲሜሲ ምንጩንም ወዲያው ያጣው። ስለዚህ
ኢንተርናሽናሊ በአመት በ10-11% ያደገ የሚባለውን እንትን ለማስቀጠል የኤነርጂ እንትኑ ያስፈልግ ነበር። ያንን ደግሞ መቃወም አይፈልጉም።
ስለዚህ አውሮፓውያንም ብትላቸው የኢትዮጵያ ኢኮኖሚ እድገት በጣም አስፈልጊ እንደሆነ ያምናሉ። የሚያምኑት ለኛ ብለው ብቻ አይደለም
ነው ያው የራሳት ስደተኛ ለመጣው ትክክል
እንደለቀደምዛ ግሪክ ሄዶ
እንዳትመጡብን ሞልታለች።
በሌላ አነጋገር ነው። ስለዚህ ለኢትዮጵያ ውስጣዊ ሁኔታውም ክፍለ አህጉራዊ ሁኔታውም ግብጽ ውስጥ የነበረውም ሁኔታ
ያመች ነበር።
አሁን ያን ጊዜ ለምሳሌ በድርድር ጎበዝ ስለነበር ምናምን ብቻ አይደለም ወቅቱ ጊዜውም ፈቅዶልናል ማለት ፈልጌ ነው። አሁን ያለውን ሁኔታ ደግሞ ስናየው ትንሽ የተለወጠ ነገር አለ። በተለይ ለኢትዮጵያ በውስጥ ስናየው ያለ መረጋጋቶች አሉ። የሽግግር ወቅት ላይ ነን ያለነው። ብዙ እርግጠኛ ያልሆንባቸው የሚያሰጉን ብዙ ነገሮች አሉ። ፖለቲካው ውስጥ የሚርመሰመስ በጣም ብዙ ተዋናይ ነው ያለው። ያንዳንዱ ተዋናይ ግብ ምን እንደሆነ ግልጽ አይደለም። የኢትዮጵያን ጥቅሞች በማስከበር ረገድ የትኛው ተዋናይ ምን አይነት አቋም ይይዛል የሚለው ነገር ሁሉ ብዥታ አለበት። ይሄ ለኢትዮጵያ ውስጣዊ ሁኔታ ጎጂ ነገር ነው፣ አቅማችንን ይቀንሰዋል። በክፍለ አህጉር ደረጃ ደግሞ ስናየው ለምሳሌ ቀደም ያልኩት በተለይ ከአሜሪካ ጋር ባለን ወዳጅነት ትልቁ የጋራ አጀንዳችን የጸረ ሽብር ነው የሚባለው። ያው እንደምታውቁት አሁን ትራምፕ ከእንደዚህ አይነት ዓለም አቀፍ
ራሱን ሊያወጣ ይፈልጋል።
ወታደር እየቀነሰ ነው። ከአፍጋኒስታን ወታደሮቹን ለማውጣት ተስማምቷል። አሁን እንግዲህ ዋናው ማዕከሉ የሚባለው ቦታ ላይ ስለዚህ የምስራቅ አፍሪካ ደግሞ ያን ያህል ብዙ ትኩረት
ኢምፖርታንት
አይደለም። ለኢትዮጵያ አምባሳደር ሳይሾም ረጅም ጊዜ ቆይቷል እኮ ትራምፕ አምባሳደር ከነበረ በኋላ። ስለዚህ እነዚህ ደግሞ ለኛ መጥፎ አጋጣሚዎች ናቸው። ለአሜሪካ ጋር ያለንን ግንኙነት
የኢትዮጵያን ለአሜሪካ ተፈላጊነት ቀንሶታል ሁኔታዎች።
ምንም አይፈልጉንም እኛም አንፈልጋቸው
ማለት አይደለም።
ግን በአንጻራዊነት ሲታይ ግን አሁን ዝቅ ያለ ነው። የግብጽን ደግሞ ስናየው ተቃራኒው ነው።
ለነሱ የሚስማማ ሆኗል።
ግብጽ በጣም ተረጋግታለች። በአንድ ሰው ሙሉ ፈላጭ ቆራጭነት ስር ገብታለች። እሱ ሲሲና አሁን ግብጽን የሚመራው ቡድን ደግሞ ባምባገነንነት ወታደሮች ብቻ መሆናቸው ብቻ ሳይሆን ናሽናሊስቶች ናቸው። ማለት ከህዝብ ያላቸውን ቅቡልነት የሚያገኙበት አንደኛው ዋንኛው ምንጫቸው የሀገርን ጥቅም የማስከበር ጉዳይ ነው። ኦፍ ኮርስ ይሄ ለግብጽ መሪዎች ለሁሉም ተመሳሳይ ነው። ግን እነዚህ ደግሞ ወታደሮች ናቸው፣ በዛ ላይ ናሽናሊስቶች ናቸው። ስለዚህ ተረጋግተዋል። ሁለተኛ ደግሞ በመካከለኛው ምስራቅ አሜሪካ ያላትን ጥቅም ለማስከበር
በግብጽ በኩል
በጣም ይፈልጋሉ። አሁን እንግዲህ በተለይ ደግሞ ትራምፕ ድጋሚ የሚመረጥ ከሆነ በእኔ እምነት ለኢትዮጵያ ጥሩ አይደለም። ምክንያቱም የአሜሪካ ፕሬዝዳንቶች ሁለተኛ የስልጣን ዘመናቸው ላይ በጣም የሚያተኩሩት ከስልጣን ከወረዱ በኋላ ስለነሱ የሚነገር
ስማቸውን ሌጋሲ ነው።
እና አሁን ትራምፕ አንዱ ትቶት ማለፍ የሚፈልገው ሌጋሲ
ማከለኛው ምስራቅ ላይ ሰላም አስፍኖ
ማለፍ ነው።
በተለይ ደግሞ ይቺን ያቀረባትን እስራኤልና ፍልስጤሞችን ለማስፋፋት ያቀረባትን ሐሳብ ትመጣበታለህ።
ሁለቱን የፍልስጤምና እስራኤልን ችግር በሰላም እፈታለሁ ብሎ
ስሙን በታሪክ ለማስቀመጥ ነው።
አዎ። እና ይሄ እሱ ያቀረበው የይሁንታ ሐሳብ ደግሞ በአብዛኛው የአረብ ዓለም ህዝቦች ተቀባይነት ያገኘ አይደለም።
ትክክል።
ፍልስጤማውያን በፍጹም የሚቀበሉት አይደለም። እና እንግዲህ ግብጽ ናት አሁን
መሳሪያው።
አዎ፣ ይሄንን ተጽዕኖ እንድታደርግ የሚፈልገው የምትፈልገው አገር።
ስለዚህ ባጭሩ ከክልል ከክልል ነው።
አዎ፣ ምንም ጥያቄ የለው። እና ስለ ድርድሩ ሂደትና ስለ ውጤቱ ስናስብ ለማለት የፈለኩት እነዚህን ሁኔታዎች ግምት ውስጥ ማስገባት አለበት። ሁሉንም ነገር የሆኑ ተደራዳሪዎች ወረቀት ላይ ሲጽፉ ተሳስተው ወይም የአገር ፍቅር አንሷቸው ብቻ አይደለም፣ እንደዛ አይነት ብቻ አይደለም የድርድሩን ሂደት ሊወስን የሚችለው ለማለት ነው የፈለኩት። እና አሁን ባለው ሁኔታ ለግብጽ በፊት ከነበራት የተሻለ ሁኔታ ላይ ናት ያለችው፣ እኛ ደግሞ ያነሰ ሁኔታ ላይ ነን ያለ ነው። ስለዚህ ይሄንን ሁኔታ ማካካስ አለብን ነው የጽሁፌ መጨረሻም ላይ ለማለት የፈለኩት። ከአሁን በስልጣን ላይ ካለው መንግስት ጋራ የተለያዩ ልዩነቶች ሊኖሩን ይችላሉ፣ ትችቶች ሊኖሩን ይችላሉ። ግን በዚህ ጉዳይ ላይ ግን ልንረዳቸው ይገባል። ምክንያቱም የኢትዮጵያን ጥቅም ሊጎዳ የሚችል ሁኔታ ላይ ነው አገሪቱ ራሱ ያለችው።
ልንረዳቸው ሳይሆን መስፍኔ ራሳችንንም ልንረዳ ይገባል። የነሱ ችግር አይደለም፣ የማነው ስልጣን ላይ ያለው ኃይል ችግር ብቻ አይደለም። ይሄ የኢትዮጵያ እያንዳንዱ ኢትዮጵያዊ ችግር ነው፣ የኢትዮጵያ ችግር ስለሆነ ራሳችንን መርዳት ነው።
በትክክል ያው እኛን ወክሎ ኢትዮጵያን ወክሎ ድርድሩን የሚያካሂደው ይሄ መንግስት ስለሆነ
አዎ
መርዳት አለብን። ምክንያቱም በጣም የተደላደለና ሁሉም ነገሮች እጁ ላይ ያሉለት መንግስት አይደለም።
ትክክል።
ስለዚህ ማገዝ አለብን የሚልና ነገሩን ከድርድር ጠረጴዛው ሰፋ አድርገን እንድናየው ለማስተዋወስ የጻፍኩት ጽሁፍ ነበር።
መስፍኔ እንዳልከው ይሄንን መንግስት በዚህ ጥያቄ ላይ የዶክተር አብይ መንግስት በዚህ ጥያቄ ላይ የኢትዮጵያን ኢንተረስት አስጠብቀው ለሚያደርጉት ድርድር እያንዳንዱ ኢትዮጵያዊ የኢኮኖሚ፣ የፖለቲካ፣ የማንኛውም ዲፕሎማሲ እርዳታ ያስፈልጋቸዋል። አሁን አንዳንድ የሚሰማው ምንድነው ግብጽ ማስፈራራትም ጀምራለች መሳሪያ በማንኛውም መንገድ እንግዲህ በዲፕሎማሲ አነጋገር በማንኛውም መንገድ ከተባለ not only ጠረጴዛ ዙሪያ ሳይሆን መሳሪያም ልጠቀም ይችላልሁ ማለት ነው። simple as that ያ ግን ሪያሊቲ አለ ወይ? አሁንኛ ምን ነውዋየው ለይማን እንትን ነው ያ ሪያሊቲ አለ ወይ? ቢኖርስ ምንድነው መደረግ ያለበት?
እንግዲህ የጦርነት is an extension of diplomacy in other means ነው ጦርነት።
ትክክል። እንደው ምን ነው የሚሉት war is the highest form of diplomacy የሚሉ አሉ።
አዎ። እና በዚህ በዓለም አቀፍ ግንኙነት በአገሮች ግንኙነት ውስጥ በአማርኛ deterrence የሚባል በማስፈራራት የሆነ ነገር ካደረኩኝ ያኛው ሀገር እንደዚህ ብሎ ይበቀለኛል ብሎ በማስፈራራት ያንን አንተ ማትፈልገው ነገር እንዳያደርግ የማድረግ ስልት አለ። ስለዚህ አሁን ግብጾች የሚሉት ነገር እንደ ማስፈራሪያ ነው።
ትክክል።
ከዛ ያለፈ ነገር በቀጥታ አያደርጉም፣ ሊያደርጉም ይችላል አይመስለኝም። ያ ማለት ግን በተዘዋዋሪ አያደርጉም ማለት አይደለም። እስከዛሬም ሁላችንም እናቀው ሀቅ የኢትዮጵያን ተቃዋሚዎች ግብጾች ከረጅም ጊዜ በፊት የመርዳት ዝንባሌ ያላቸው የዲፎልት ፖዚሽናቸው የኢትዮጵያ መንግስትን የሚቃወም ቡድንን መርዳት ነው። ሌላው ቀርቶ ከኢትዮጵያ ውስጥ ካለው መንግስት ጋር ጥሩ ግንኙነት ባላቸው ዘመን
እንኳን አዎ
ከኢትዮጵያ ተቃዋሚዎች ጋር ግንኙነታቸውን አያቁም። ይሄ ታሪካዊ ነገር ነው። ከዚህም በኋላ
የሚቀጥሉበት ካነሳው አይቀር ምናልባት በተጨባጭ ላናገረው ይላናቀው እንችላለን። ግን አሉ ወይ እንደዚህ አይነት በጃዙር ሊጠቀሙባቸው የሚችሉ ድርጅቶች አሉ ኢትዮጵያ ውስጥ?
እንግዲህ አሁን ባለፉት 2-3 አመታት ኢትዮጵያ ውስጥ ተፈጥሮ የነበረው የሽግግር ተስፋ ብዙዎቹን ከግብጽ ድጋፍ ሊያገኙ የሚችሉ ተቃዋሚዎች ትኩረታቸውን ወደ አገር ቤት እንዲያደርጉ አድርጓቸዋል። ስለዚህ አሁን የትኛው ድርጅት ከግብጽ ጋራ አክቲቭ የሆነ ግንኙነት አለው የሚለውን አላውቅም።
የሆነ ዜና ሰምቼ ነበረ ትናንትና አንተ ያነገርከኝ ታሪክ አለ ምን ባጭሩ?
ለምሳሌ የመጀመሪያ ራሷ ግብጽን እንደ አንድ አማራጭ አርጋ መታየው በኢትዮጵያ በውስጥ ያለው ቀውስ ነው። ይህምስምል አሁን ወደ መረጋጋት ይሄዶ በጽንፈኛ በጁሃር እንቅስቃሴ ነበርው እንደ አንድ ኢትዮጵያን ማዳከሚያ ስልት አድርጋ ልትጠቀመው የነበረ ነበር። ነገር ግን የተወሰነ ለውጥ በሚመጣ ጊዜ በትናንትናና ከትናንት በፊት ከኢትዮጵያ ውጪ ጀርመን ላይና ሌሎች ከተሞች ላይ ሰልፍ አድርጓል።
ማ
ኦነግ ይሄ ያደረጉት ሰልፍ ላይ አንደኛ ጠቅላይ ሚኒስትሩን የመቃወም በግልጽ ባንዲራ ይዘው ወጣው፣ ሁለተኛ ከግብጽ ጎን ነንም የሚልም መፈክሮች ሲሰሙበት የነበረ
ነበር።
በግልጽ እነዚህ ማለት ይቻላል። ስለዚህ በውስጥ ህዝቡ አሁን ወደ አንድ እየመጣ ነው። በዚህ ዙሪያ ባባይ ዙሪያ
ኢትዮጵያ ማለት ነው፣
ኢትዮጵያው ወደ አንድ እየመጣ ነው።
ኦኬ
እኔ ወለተም እንደኔ ኖራል በሚል
ቅድም ያልከው ነው የዚህ ማስፈራራት ነገር ጥንቃቄ ማድረግ አለብን። አንዳንድ ጊዜ የዚህ ማስፈራራት ስትራቴጂ አንዱ እንትን
ሳይኮሎጂካል ኢምፓክት
አላት ካለው አቅም በላይ አንተ እንድታስብ ማድረግ
እንትከከል
አንድ ሁለት ወይም 10 እብዶች የሆነ ከተማ ላይ ግብጽን እንደግፋለን ሊሉ ይችላል። ያ ማለት የግድ የዛ ያለው የግብጽንትን ዛውስት ገብቶ ከፍሏቸው ምናምን ላይሆን ይችላል፣ ሊሆንም ይችላል። እና ግን ጥንቃቄ ያስፈልገናል። የኢትዮጵያን ተቃዋሚዎችም ከግብጽ ጋር አሶሺየት ለማድረግ በጣም ጥንቃቄ ማድረግ አለብን። አንዳንድ ጊዜ ያልሆነ ወይም የተጋነነ ክስ ራሱ
አደጋለው
ወደዛ ይገፋቸው።
ትክክል።
እና እኔ ባለኝ መረጃ አሁን ማቀው ነገር የለም።
ኦኬ።
ግን የጊዜ ጉዳይ ነው። ከጥቂት ጊዜ በኋላ የሚታወቁ ነገሮች ይኖራሉ። ኢትዮጵያ ውስጥ ያለው ሁኔታ እየተረጋጋ ከሄደና ሀገር ውስጥ ያለንን የፖለቲካ ልዩነቶች በንግግር መፍታት
ያጠበብን ባንፈታ እንኳን ያጠበብን ከሄድን
እንደዛ አይነት ለኢትዮጵያ ስጋት ሊሆን የሚችል ውስጣዊ ኃይል
አይመስለኝም። ምን አይመስለኝም። ምንድነው እሱ የኛ ችግራችን የኔ መንገድ ብቻ ነው መንግስተ ሰማያት የሚያስገባው የሚሉ በተለይታች አሉ ኃይሎች የድርጅት ደጋፊ ሆነው ወይንም ደሞ አባል ሆነው ብዙን ነገር ሳያቁ ብቻ ሞት እንትና ወይም ሞት ድሮ እንደምባሉ ይሄ ድርጅት ወይም ሞት ወይም ሞት በቋንቋ በአነጋገር ብቻ እንኳን እንጋደል የሚሉ አሉ። እና ይሄ ምንድነው የማየው የኔ መንገድ ብቻ ነው መንግስተ ሰማያት የሚያገባው የሚለውን ትተን እስቲ አንተም የወንድሜ ምንዴት ነው ልስማ ባልስማማበትም ልስማ። ምንድነው አንድ ፈላስፋ ምንድነው ያለው ያንተን አመለካከት አልደግፈውም ግን አመለካከቱን ለህዝብ እንድታቀርብ ህይወቴን ሰዋለሁ ያለውን የዲሞክራሲ እንትኑን ብንቀበል ጥሩ ነው። እንመለስ ወደ አባይ። አንዳንድ ተቾች ምንድነው የሚሉት ይሄ ድልድይ መሰራቱ ድልድይ ነው ያልኩት ግድብ ይቅርታ ይሄ ግድብ መሰራቱ ኢናክቹዋል ፋክት ለሱዳን በጣቃሚ ነው የሚሉ አሉ። ሱዳኖች ራሳቸው ፖዚቲቭ ናቸው ካለው ኢንተርናሽናል ተጽኖ በተለይ አሜሪካና እስራኤል ያካላቸው እንትን በፍራት ተነስተው ነው እንጂ ለነሱ እንደውም ፖዚቲቭ ነው የሚሉ አሉ። እነሱም እንደዚህ ነው የሚሉት። ሌላው ደግሞ ምንድነው የአባይ ግድብ መገደብ ውሃውን አሰች በጣም የሚጎዳው አይደለም። ዛሬም አንደሽ እንደተናገረው ግብጾች በነሱ ላይ ተጽኖ መደረግ አለበት ውሃውን በደንብ እንዲጠቀሙ እንዴት ነው ውሃ እንዳያባክኑ። በዚህ ላይ ደግሞ የኢኮኖሚ ኃይላቸውን ወንጦር መሳሪያ መግዛትና አሁን ደውም በቅርቡ አዲስ ከተማ እንትን ላይ በረሃ ላይ በስንት ቢሊየን ሊከፍል እንትን ያንን የአውሮፓ መንግስታት እንዲያቆሙና ወደ ውሃ መቆጠብ ላይ እንዲሰለፉ መግባባት አለበት ብለዋል። እንዴት ታዩዋል ይሄንን?
አዎ እኔ የውሃ ኢንጂነር አይደለሁም ዝርዝሩን ብዙ መናገር አልችልም ግን በኢትዮጵያ በኩል ያለውን የቴክኒካል አቋም የሰሩት ባለሙያዎች ሰዎች እንደሚናገሩት የሶስቱ ሀገሮች የቴክኒክ አባላት የቴክኒክ ቡድን አባላትና ሌሎች ገለልተኞች ደግሞ አራት የአውሮፓ እና አሜሪካ ባለሙያዎች ያሉበት አንድ ኮሚቴ በሰራው የጋራ ጥናት ራሱ በዚህ ግድብ የተነሳ ሱዳንም ሆነች ግብጽ ለረጅም ጊዜ በዘላቂነት ካየነው ይጠቀማሉ እንጂ አይጎዱ። ለሱዳን እንዳልከው በረከት ነው። ምክንያቱም ሱዳን ብዙ ጊዜ በአባይ በጎርፍ ተጠቃለች።
በጎርፍ ኤግዛክትሊ።
ምክንያቱም ካርቱም ላይ ከተገናኘ በኋላ
ነጭና ጥቁር
ብዙ እንት ምንድነው ኢሪጌሽን አላት ሱዳን በጣም ብዙ እና ጎርፍ ሲመጣ እሱ ይበላሽባታል። ስለዚህ ይሄንን በጸጋ ነው የሚቀበሉት። እስካሁንም ድረስ ግድቡ ላይ ችግር የለባቸው።
ትክክል።
ግብጽም ብትሆን በቴክኒካል ደረጃ ከዚህ የተለየ ግንዛቤ የላቸው። ግን ግብጽ በቴክኒካል ሳይሆን የፖለቲካና የዘላቂ ጉዳይ ስትራቴጂዋ ነው ከኛ የሚለየው። ምን ማለት ነው? ግብጽ የምትፈልገው በተቻለ መጠን ሌሎቹ አገሮች ውሃውን የማይጠቀሙበትን ጊዜ ማርዘም በማንኛውም መንገድ። አሁን ለምሳሌ ማን ኢትዮጵያ ከኢትዮጵያ ጋር አሁን ያለው ልዩነት እነሱ የሚሉት የግድብ አሞላሉ በስንት ጊዜ ይሞላል? ኢትዮጵያ የምትለው
6 አመት
ከ4 እስከ 7 አመት ነው እንደ ዝናብ ሁኔታ ይሞላ ነው የምትለው። ግብጽ ደግሞ መጣችና
21 አመት አለቻው።
ይሄ አሁን purely እንትኑን የማጓተት ነው። እና ምንድነው ታሳቢ የሚያደርጉት እስካልተስማማን ድረስ
ይከተላል
ውሃው አይሞላም።
ትክክል።
አሁን ውሃው መሙላት ስንጀምር ይሄ አጀንዳ አይኖርም ባይዘው። አንድ ሰው ሁለተኛው እነሱ የሚፈልጉት ይሄንን ድርድር በኢትዮጵያ በግብጽና በሱዳን መካከል ያለው ድርድር እንግዲህ ድርድሩ ሲጀመር በሶስቱ ሀገሮች መካከል ስለ ግድቡ አሞላልና አስተዳደር ለመነጋገር ይሄንን ጉዳይ ግን ከዚህ አውጥተው በአጠቃላይ የአባይ ውሃ አከፋፈል ጉዳይ እንዲሆን ይፈልጋሉ። ምክንያቱም ይሄን ጉዳይ ከግብጽና ከኢትዮጵያ ጋር አሁን ባላቸው ጠንካራ አቋም የነሱን ጥቅም አስጠብቀው ካደረጉ ሌሎቹን 7 ሀገሮች የማግለል እድል ያገኛሉ። ስለዚህ ድርድራቸው ከ9 ሀገሮች ጋር መሆኑ ቀርቶ ከ2 ሀገሮች ጋር ይሆናል። አሁን ደግሞ ከሱዳንም ከኢትዮጵያም የተሻለ አቋም አለን ብለው ስለሚያስቡ
አሁን ኢንተርናሽናሊ ማለት ነው።
አዎ አሁን ይሄንን ስምምነት መፈረም it's a good time ብለው ነው
ለነሱ።
ኢትዮጵያን ደግሞ ያሉት አይ እኛ እዚህ የመጣ ነው በአጠቃላይ ስለ አባይ ሲባል እንግዲህ
ከታች
ከቡሩንዲ ጀምሮ
ነጭ አባይ ቪክቶሪያ ሌክ ጀምሮ
አ ታንዛኒያን ሁሉ የሚያካትት ነው። አይ እኛ እዚህ የመጣ ነው የአባይ ተፋሰስን የውሃ አጠቃቀም ልንካፈል አይደለም እኛ የመጣ ነው
አሞላሉ
የግድብ አሞላሉንና የውሃ አለቃቀቁን ከናንተ ጋር ለመነጋገር ነው። ምክንያቱም የውሃ አለቃቀቁ ለምሳሌ የላይኞቹን ተፋሰስ ሀገሮች አይመለከታቸውም ምክንያቱም ውሃው የሚፈሰው ወደ ሱዳንና ወደ
ግብጽ።
ስለዚህ ከነሱ ጋር መነጋገርበት ምክንያት የለም። እና የግብጾች ስትራቴጂ ይሄ ነው። በማንኛውም መንገድ አባይ ላይ ተፋሰሶቹ ላይ የሚሰሩ ነገሮች ማዘግየት ነው። ማዘግየት ካልቻሉ ደግሞ እነሱ በቀጥታ ተጽዕኖ ማድረግ የሚችሉበትን መንገድ ማድረግ ይፈልጋሉ። ከዚህ በፊት ያደረጓቸው የተሳኩላቸው ሙከራዎች አሉ። ለምሳሌ በ1952 ኡጋንዳ ውስጥ የኦንስ ፎልስ የሚባል ግድብ አለ። ያኔ በእንግሊዝ ቀኝ ግዛት ስር ነው ኡጋንዳ በርግጥና። ያኔ በተፈራረሙት ውል በጣም ይገርማል። ግብጽ ያስገባቸውና የተስማሙበት ውል ምንድነው? አንደኛ ግድቡ ሲሰራ ግድቡ የሚሰራበት ቦታ ላይ የግብጽ የውሃ ኢንጂነሮች ሳይት ኖሯቸው እንትኑ እንዲከታተሉ ግንባታው። ሁለተኛ ደግሞ የውሃ አለቃቀቁን በተመለከተ የሞሰን ስልጣን የኡጋንዳ ሆኖ ይላል ስምምነታቸው። ነገር ግን ከግብጽ ይሁን ታማኝነት አለባት ይላል
የበላይ ጠባቂ።
አሁን ትናንትና እንደውም በቴሌቪዥን እንዳየሁት አንደኛው የኢትዮጵያ ተደራዳሪዎች ያቀማል አንደኛው ሲናገር ኢትዮጵያም ላይ ጠይቀው ነበር አለ። እዚህ ግድቡ የሚሰራበት ቦታ ሳይቱ ላይ ፕሬዘንስ ይኖር እዛን መቀመጫ ይሰጠን የሚል። ስለዚህ እነዚህ ሰዎች የሚችሉትን ነገር ሁሉ ከመሞከር ወደ ኋላ አይሉም። እነሱ ቦታ ሆነ ስታዩም ትክክል ነው
በእነሱ አንጻር። አዎ
ችግሩ ዘመኑ መለወጡን እና ደግሞ ውሃውን ሁሉም ሀገሮች የውሃውን የሚያመነጩት ሀገሮች እኛ ብቻ እንውሰደው አላሉ።
በእኩልነት ተቀምጠው
በእኩልነት ፍትሃዊ በሆነ በእኩልነት አይደለም
በፍትሃዊነት
ብዙ ውሃ ወደዛ መለቀቅ እንዳለበት ሁሉም ሀገሮች ይስማማሉ። ምክንያቱም ግብጽ በረሃ ነው ውሃ ደግሞ መሰረታዊ
ሰርቫይቫል ጥያቄ
ነው የህይወት ጉዳይ ስለሆነ እና የግብጽ ስትራቴጂ በመሰረቱ በዚህ ጉዳይ ላይ ነው የሚነሳው። እና አሁን ቴክኒካል ጉዳዩ ላይ ማጓተት እርዳታ እንዳታገኝ ማረግ ይሄ ሁሉ የዛይ ትልቁ ስትራቴጂ
ውሃው እንዳይሞላና ውሃው ከተሞላ ደግሞ ያነሱም ይፈልጉት ነገር ተቋረጠ። ምክንያቱም ማምኑት ምንድነው ውሃውን የዛን የግድቡንም ሆነ ውሃውን ለመሙላት ማንኛውም ነገር ያለ ስምምነት አይሆንም ብለዋል። ግን ይሄን ስምምነት አሁን አሜሪካ ያቀረበችውን ስምምነት በተመለከተ ምንድነው በአጠቃላይ የሚባለው ግብጽን የሚጠቅም ነው ስምምነቱ። እንዴት አሜሪካኖች ከአደራዳሪነት ወይንም ደግሞ ከታዛቢነት ወይንም ደግሞ ምንድነው ምንድናቸው መጀመሪያ ሲገቡ እንደ እነሱኮ ታዛቢ ነገሮች ናቸው አይደል? ግን ፋሲሊቴት ለማድረግ ነው ትክክል። ግን አሁን መጨረሻ ላይ እነሱ እንደውም እንትኖቹ እነሱ ሆኑ እጃቸው አደራዳሪ ሆነው አንተ ይሄን ውሰድ አንተ ይሄን ውሰድ ማለት ጀመሩ። ምንድነው ያንን ያደረጉበት ምክንያት? ተቀባይነትስ እንዴት አገኙ? ማን ነው የጠራቸው?
ይሄ እንግዲህ ሪሊ ብዙ ውይይቶች አሉ፣ ድርድር ውስጥ የተካፈሉ ሰዎች የተናገሯቸውም አሉ። ከዛ የሰማሁትን በግሌም ሰዎች ስላሉ ከዛ ነው እሱ ነው የምናገረው። ግን መስማት ላይ ይፈልግ ሰው ኢትዮጵያ ቴሌቪዥንም ላይ ውይይቶች አሉ፣ ትናንት ከትናንት ወዲያ የተላለፉ እነሱን ማዳመጥ ሪኮመንድ አደርጋለሁ። ግን አንደኛው ማን ነው አሜሪካና የዓለም ባንክ ወደ ውይይቱ በታዛቢነት እንዲገቡ የሆነው በግብጽ ጥያቄ ነው።
explicitly ግብጽ ነች የጠራችው።
የጠየቀችውም በተባበሩት መንግስታት ጠቅላላ ጉባኤ በየአመቱ የሚካሄደው ላይ አልሲሲ ፕሬዝዳንቱ እዛ ንግግር ሊያደርግ ሄዶ ትራምፕን አገኘው። ከዛ በኋላ ሁለቱ ተነጋገሩና ለምን እናንተ ኢንተርፌር አታደርጉም የሚል ስምምነት አደረጉ። ከዛ ከፕሬዝዳንቱ ነው ጥሪው ከአሜሪካ ፕሬዝዳንት ለኢትዮጵያ የመጣው። ሲመጣም ተደራዳሪዎቹ እንደሚናገሩት እኔም እንደማውቀው ሙሉ በሙሉ በታዛቢነት እንጂ አደራዳሪነት የሚል ነገር አልነበረም። ሶስት አራቱም ስብሰባዎች ላይ ታዛቢዎች ነበሩ። ሶስቱ እንደዚህ በሃ ቀርጽ ነው የሚቀመጡት፣ ቁጭ ብለው ይደራደራሉ፣ እነዛ ከጀርባ ሆነው ያዳምጣሉ። እንግዲህ ከዛ በኋላ በተለይ የመጨረሻው ወደ መጨረሻዎቹ ሁለት ውይይቶች ላይ ነው እነሱ ወደፊት መምጣት የጀመሩት። እንግዲህ እናንተ ግብጾች ነገሩን ማጓተት ጀመሩ። ያ ደግሞ ለነሱ ነገሩ እየተጓተተ ከሆነ እስኪኛ ምናግዝ ይበር
ከፈተላቸው
እና ይሄንን ብታዩት የሚል የመርዳት አይነት ነበር ጀመረን። በኋላ ግን ያው
ካልፈረማችሁም አላደለም
መሞላት የለም
አፕሴት ልታረጋችሁም
የኢትዮጵያ ተደራዳሪዎችም አልተቀበሉትም።
በነገራችን ላይ ትራምፕ አንድ ተናገረ የሚሉት ነገር አለ አልሲሲን ከመውደዱ የተነሳ ከሱ ምንድነው ማለው ቆሌው ነው የሚባለው ቆሌው የሁለቱ ቆሌ ከመገባባቱ የተነሳ ያ ዲክታተር አልሲሲ የት ነው ያለው ጥሩልኝ ነው ምናምን አለ ጓደኛ ይስማማሉ ሚላልና በጣም እንትን ይላሉ። ግን አሁን ዋናው የትራምፕ አንድኛው ከነዛ ከተከስካቸው ውስጥ ዋናው እንዳሉ ሆነው ሌላው እንዳልከው ሌጋሲውን ለማስቀመጥ ማንንም የአሜሪካ መንግስት ያላደረገውን ማለትም ፍልስጤሞችንና እስራኤልን ማስማማቱ ጥያቄ ላይ በታሪኩ እንዲቀመጥለት ለማድረግ ያቀረበው ሐሳብ ሁለቱን ለማስ ያ ሐሳብ እኔ እንደሰማሁት ከሆነ የሱም የራሱ አይደለም የልጁ ባል ያቀረበው ነው ሐሳቡን። እሱን ወስዶ ኢየሩሳሌም ሙሉ ለሙሉ የእስራኤል ነች ዋና ከተማ ተሆናለች እና ሌሎችም እንደዚህ ብሎ ፍልስጤሞች ይሄ የማይታሰብ ነው ያሉት። በብዛት አረብ ሀገሮችም እንደሱ ነው ያልተቀበሉት። ግን ይሄንን ስራ ላይ ለመዋል ያለው መሳሪያ ግብጽን መጠቀም ነው። ግብጽ በዛ በኩል በአረብ ሊግ በኩል ልትረዳት ይችላልች የሚል ሐሳብ አለና ትናንትና ሳስከታተል አረብ ሊግ መግለጫ አውጥቷል ሙሉ ለሙሉ በግብጽ ጎን ቆመናል ይላል። ይሄ ከሆነ ኢትዮጵያስ እንዲህ አይነቱን እኔም አንተም እንስማማለን የሌሎቹ ተፋሳሽ ሀገሮች ከላይ ያሉ ተፋሳሽ ሀገሮች ከኢትዮጵያ ጋር ይቆማሉ ዱ ወርስ እንትን ቢመጣ በዚህ ጥያቄ ላይ ማለት ነው። ግን ዲፕሎማቲካሊ ወደ ውስጥ ልክ የአረብ ሊግ ወጥቶ ከግብጽ ጋር እንቆማለን እንዳለው ሌሎቹም እንዲወጡ ወይም ደግሞ ኮንክሪት የሆነ ድጋፋቸው እንዲያሳዩ ነይ ይሄ ነገር ትክክል አይደለም ብለው እንኳን እንዲያጉረመርሙ የዲፕሎማሲ ተጽኖ ማድረግ አያስፈልግም ወይ መጀመር የለበትም ወይ የኢትዮጵያ መንግስት የዶክተር አብይ መንግስት ሌሎችን አፍሪካ ሀገሮች ኢንቫይት ማድረግ በዚህ ጉዳይ ላይ ተፋሳሽ የሆኑትን ሀገሮች እንዲካፈሉበት ሐሳብ እንዲሰጡበት።
እንግዲህ በተለያየ ደረጃም ቢሆን እንደዛ አይነት ዲፕሎማቲክ ስራዎች እየተሰሩ እንደሆነ ገምታለሁ። ለምሳሌ የአፍሪካ ህብረት ኮሚሽነር ከሁለት ከሶስት ቀን በፊት ሶስቱ ሀገሮች ወደ ውይይታቸው እንዲመለሱ ሶስቱ ራሳቸው እንዲወያዩ
which is good
ይሄ እንግዲህ በተዛዋሪ አሜሪካን
ኖርዌይ እንደማለት ነው አንቀበልም እንደማለት ነው።
ስለዚህ በአፍሪካውያን በኩል ለኢትዮጵያ ያለው ዲፕሎማቲክ ድጋፍ ብዙ
የሚያስፈራ አይደለም
ግን ሞር ወደ ውጭ መውጣት
እሱን ነው
ግን የኢትዮጵያ ያማን ነው የአፍሪካ ሀገሮች ዲፕሎማቲክ ምንድነው ስታይላቸው ድሆችም ስለሆኑ ብዙ ጊዜ እንደዚህ ወጥቶ የመናገር አንድን የህብረቱ አባል ደሞ መሳተፍ የሌለብን ግብጽ
የህብረቱ አባል ነው
የሁለቱም አባል ናት አየ
የአረብ ሊግም
የአፍሪካ ህብረትም አባል ነው ኢቨን እስከ ዛሬ ሁለት ወር ድረስ የደቡብ አፍሪካው ሰውዬ እስኪወስድ
ሊቀመንበር
እና እሱ ጋር ትንሽ ውስብስብ ያለ ነገርም አለና የአፍሪካ ህብረት አባላት እንደ አረብ ሊጎቹ ወጥተው እንዲናገሩ መጠበቅ የለበትም
በማን ላይ ቆመሽ እግዚአብሔርን ታሚያለሽ ነው ችግሩ ደሃ ስለሆንን አንድ ነገር በማነቆ ቢይዙን በዚህ ምንድነው እሱ የኢኮኖሚ ማቀብ ያረጉብን ምን ይውጣናል የሚል ፍራት ሊኖር ይችላል
አዎ ግንኙነቱም በጣም ሶፊስቲኬትድ ነው የአፍሪካውያን የአረብ ሊግ መቀመጫው ካይሮ ነው
ችግር የለም
ከሞላ ጎደል ዩዝለስ የሆነ ድርጅት ነው
ኤግዛክትሊ
ስለዚህ አሚን ሶሪያ እንደዚህ መከራዋን ስታይ እኮ መገጫው
ተከክ ምንም
እና እንዴ አይነት ድርጅት ስለሆነ ግን አይጠቅመም ማለት አይደለም ለግብጽ ተቅማታል ግን ወደ ተግባር ሄዶ ኢትዮጵያን በመን ሁኔታ ሊጎዳ እንደሚችል አሁን ገና አይመስልኛል እኔ እንደውም ከዛ የበለጠ በፐብሊክ ዲፕሎማሲው በመረጃ በመስጠቱ ኢትዮጵያ ብዙ መስራት እንዳለባት ይስማኛል ለምሳሌ አሁን ግብጾች የፈጠሩት አንዱ በአለም አቀፍ ደረጃ የፈጠሩት ግንዛቤ ስለአባይ በአጠቃላይ ኢትዮጵያ ውሃውን ልትገድበው ነው እና ግብጾች ሊሞቱ ነው ነው ይሄ ውሸት ነው ኢቨን ግድቡ ደግሞ ለምሳሌ አሞላሉ ምን ያህል ውሃ ነው የሚቀንሰው አሁን እነሱ በጣም ብዙ መረጃዎች አላቸው ኦንላይን እንኳን ገብተህ ብታይ በኢትዮጵያ በኩል ያን ያህል ብዙ አይመስለኝም አትሊስት
እኔ ለምንድን ነው በእኛ በኩል የዚህ የዲፕሎማሲና የኢንፎርሜሽን ማቀበል ስራ ላይ በጠቅላላ በአጠቃላይ ኢትዮጵያውያኖች ሰነፎች ነን ብዬ ነው የምገምተው እንግዲህ አሁን መንግስት ማለት አይደለም ግን በአጠቃላይ ነው እዚሁ ራሱ ሳየው አንዳንድ ነገር ስከታተል ኢትዮጵያውያኖች ካለን የሰው ብዛት ካለን የችሎታ ኖሃው ካለን በብዙ መንገድ ብዙ ተጽኖ ማድረግ እንችል ነበር ስዊድን ውስጥ ግን በቀላሉ ልሰድልህ በናሽናል ቋንቋው በአማርኛ ምንም ነገር ተጽፎ አታይም እዚህ ሀገር በትግሪኛ ጥቂት ናቸው በትግሪኛ አለልህ በሶማሊ በሁሉ ነገር ከኛ በኋላ በመጡት ሁሉ አለ ያንን ሳጣራ ምንድነው ለማጣራ ስሞክር ማንንም በጋራ ሆኖ ኢንተረስት አወስሎ ይሄን ነገር እንዲያርጉልን የሚል የለም ዘ ኦንሊ ቲንግ መናረገው እርስ በርሳችን እርሰው መርመጥመጥ ነው አንዱ አንዱን አታካ ያረጋል እኔ ከዚህ በፊት አስተውሰለው አንድ ጊዜ የድሮ ምንድነው ኢንቫንዳ በረከት ነው የሚባለው ኢንቫንዳ በረከት ጠየቁን ምን አሉ በእናንተ ቋንቋ ስለ ሴቶች አብዩስ መደረግ መጻፍ እንፈልጋለንና ትረዳላችሁ ወይ አሉ። በአማርኛ እኔ ደግሞ ምን አልኩ? why not ለሀገሬ የሚጠቅም ሆነ why not አልኩና የሆኑ ሰዎች ኮንታክት አደረኩ። በዚህ ችሎታ አላችሁ፣ ይሄግ ችሎታ አላችሁ፣ ሁሉም ቦታ አንተ አትገባም የሚችሉትን ሰዎች you know የተመለሰልኝ መልስ በፍጹም የማይገናኝ በእኛ ልትጠቀሙ ነው ምናምን በቃ ተውኩት። መጻፍ ያማረኛ ዲክሽነሪ መርሶም ታስተውሳለህ ያማረኛ ዲክሽነሪ ለማሳተም ስንት ስቃያየን እና መጨረሻ ላይ የቀረቡት ፍርድ ቤት እንትን ምን ነው ፊለፊት የቀረብነው ለውይይት የቀረብነው የኔ ማህበር እንትን የኢትዮጵያ ኮሚኒቲ እንትን ሌሎች ተወካዮችና የስዊድን ይሄ ስኩል በረከት የሚባል አለ እነሱ ቀረብን ስኩል በረከት ያቀረበው ዋን አላቀዋን ነው ከሷ ጎን አንድ ፒኤችዲውን እዚህ ሀገር የሰራ የኤርትራ ተወላጅ አለ ሁለቱ ናቸው የቀረቡት እና አጣደፉም ሴትዮዋ ታዳምጣለች አለቀዋ ይሄኛው እናንተ እኮ ብዙ የተማሩ አላችሁ ለእናንተ ያስፈልግም አማርኛ የመብት ጥያቄ አይደለም እንዴ አማርኛ መኖር አለበት በጨረሻ ላይ ኮምፕሮሚስ ገባን ኮምፕሮሚሱ ምንድነው እናንተው ራሳችሁ ፈልጉና በሚትፈልችሉት መንገድ አሰሩና አምጡ እኛ እንትኑን ኮስናዱን እንከብላለን አሉ ኦኬ አንድ ኢትዮጵያ ያገኘው ራሱ ኦሬዲ 900 ገጽ ነው መሰለኝ ያለው ኢትዮጵያ ያገኘውና አማከርኩት ይሄን ነገር ገቢው በሙሉ የሚመጣው ላንተ ነው የግልህ ነው just ይሄ ለኢትዮጵያውያን ይጠቅማል ከተስማማን በኋላ ምን እንደተነገረው ምን እንደሰማላቅም ባካ አደረገ በኋላ ቆይ ኋላ መጨረሻ ላይ ምን አሉኝ የታላሉኝ የታባቴ ምን አባቴ ላድርግ የለንም መጨረሻ ላይ ቢጨንቀን ካለች ትንሽ ገንዘብ የራሳችንን ሰዎች አሰባስበን እኔ እንጃ 30 ገጽ 50 ገጽ የምትሆን እንትን አሳተምን እሷን በአንድ ሳምንት አለቀች። እና እንዲህ አይነት ችግር አያለሁ። ምንድነው የኛ ችግራችን? ለምንድነው አሁን ኢትዮጵያውያን የተማሩ የሏቸውም ያንን ፋክት ማስቀመጥ የሚችሉ? ወይራዝ ግብጾች በውሸት የተሞላንት ማቅረብ ሲችሉ ለኛ ለምንድነው ያን ማድረግ ያልቻልነው?
አይ ይሄ ከባድ ጥያቄ ነው እነት ለምናገር መመለስ በጣም ያስቸግረኛል። ከብዙ ነገር ስለሚመለከት ከባህላችንም ከተቋማዊ አቅማችንም ከብዙ ነገር ጋር በዚህ በአባይ ጉዳይ ላይ ግን አንደኛው የተጻፉ ብዙ ነገሮች አሉ። በጣም በአባይ ላይ ህይወታቸውን ሙሉ ሲያጠኑ ሲጽፉ የኖሩ ሰዎች አሉ። እነሱ የጻፏቸውን ጽሁፎች ግን ለህዝብ በሚደርስ መድረክና መገናኛ ማቅረብ ላይ አንደኛው ገና ነን። ሁለተኛው ያው ባህላችንም ይመስለኛል በሌሎችም ዘርፎች እንደምናየው መድረኩን ተጠርተን ተናገሩ ከተባል ጥሩ ነገር ነው ምንናገር፣ ግን መጠራት አለብን መጋበዝ አለብን። ይሄ ባህላችን መሰለኝ።
ኦኬ
ስንጠየቅ ነው ምንናገር፣ ሳንጠየቅ አንናገር ብዙ ጊዜ። በዲፕሎማሲውም እሱ ወደዛ ይሄደ ይመስለኛል።
ኦኬ
አሁን ትናንት አንድ ልጅ የጻፈልኝ ነበር ለምሳሌ በጣም ቀላል ነገር የዊኪፒዲያ ማንንም ሰው ገብቶ
የሚችለው
ነውና ከዚህ ከኮንትሮቨርሲው በኋላ ግብጾች አባይና ግድቡን በተመለከተ ያለውን ዊኪፒዲያ እየገቡ ኤዲት ያደርጉታል የነሱን ፌቨር እንዲያደርግ።
ተከክል
አሁን ይሄ ቀላል ነገር ይመስላል
በጣም ትልቅ ነው።
አዎ
ኢንፎርሜሽን ነው የምታሰራጨው ዘሆል ወልድ።
አዎ እነሱ አሁን አንድ ሰው ዜና ላይ ሰምቶ ስለዚህ ጉዳይ እስኪ ዊኪፒዲያ ገብቼልኝ ብሎ አንብቦ ሄዶ ሊሆን ይችላል እና እሱን እንደ ትክክለኛ ምንጭ ሊቆጥረው ይችላል። እርግጥ ዊኪፒዲያን እንደ ትክክለኛ ምንጭ መጥቀስ በጣም አስቸጋሪ
ግን መነሻ ሊሆን ይችላል
እና ይሄንን አሁን አጠናክረው ሊቀጥሉበት እንደሚችሉ በጣም ይስማኛል። ኢትዮጵያም ጋዜጦችም ላይ እናምን ብዙ እየተጻፈ እንደሆነ ይስማኛል።
አስደ ደቂቃ 9 ደቂቃ ነው ቀረችን። አንድ
ከተጋራ ሀያላን ሀገሮች ግን ራሽያና ቻይናም ለኢትዮጵያ ድጋፍ እንትን ብለዋል።
በዚህ ጥያቄ ላይ ኮንክሪት ተናግረዋል።
ኮንክሪት
ጥሩ ነው።
ከአረብ ሊግ አባልቱን ግብጽ እንትን ሱዳን አልፈረመችም።
አልፈረመችም ግን እጇ ይጠመዘዛል። የኔ ፍርሃት ይሄ ነው አይደለም? ያ ነው የሚያስፈራኝ። ምክንያቱም አሁን ለምሳሌ የሱዳኑን መሪ አልባሺርን ሊያቀርቡ ነው ለኢንተርናሽናል እና ያንን የኢኮኖሚ ተጽዕኖ የተደረገባቸውን ተጽዕኖ ለማጥፋት በተቻለ መጠን የምዕራቡን ዓለም ለማባበል ይፈልጋሉና በፖለቲካ ዓለም ላይ አይሆንም ምን ትተህ ይሆናልን ጠርጥር ይባላልና ከመጨረሻችን በፊት አንድ ፕላን አለ። በነገራችን ላይ ባጭሩ የኢትዮጵያ ድምጽ ሬዲዮ በተቻለ መጠን ይሄ ጥያቄ በስዊድንና በአካባቢው ተሰሚነት እንዲኖረው የተቻለውን ያደርጋል። በቅርቡም ከተከበሩ አንደርስ ጋር በጋራ ሆነን አንድ የጀርመን ድርጅት አግኝተናል። ከነሱ ጋር አንድ ኮንፈረንስ ነገር ስለ ኢትዮጵያ ስለ አባይ እንዲወራ ስብሰባ እንዲጠራ ለማድረግ እንሞክራለን። አንተ አንድ አሰባለች በሁለት ደቂቃ እንድትነግረኝና ወደፊት እንወያይበታለን። ከዚህ በፊት አንስተህልኝ ነበር ስለሱ ንገረኝ።
በሌላ እንዳልከው በሌላ ዝግጅት
በሰፊው እንወያያለን።
ግን ምናልባት ብዙ ሰው ሰምቶት ሊሆን ይችላል ኢትዮጵያ ውስጥ በዚህ ኢትዮጵያ ከ20 ከ30 አመት በኋላ ምን አይነት ሁኔታ ላይ ልትደርስ ትችላለች የሚል 50 ኢትዮጵያውያን የተሳተፉበት የሲናሪዮ የሊሆን ይችላል ግምቶች ተሰርተዋልና እነሱ ግምቶች ኢትዮጵያ ከ20 አመት በኋላ እዚህ ወይም እዚያ ወይም እዚህ ልትደርስ ትችላለች፣ ለዚህ ደግሞ ያንዳንዳችን ምን አይነት አስተዋጽኦ ልናደርግ እንችላለን። ሲናሪዮቹ ወይም ሊሆኑ የሚችሉት ነገሮች ጥሩ ብቻ አይደሉም መጥፎም ናቸው። ስለዚህ እዚህ ላይ የተመለከተ የኢትዮጵያ ውስጥ የተደረጉትን ውይይቶችና ውጤታቸውን እዚህ ስዊድንም ላይ ለማድረግ አሳባለን። ዝርዝር መረጃውን ያው
ወደፊት እንዋይበት በሰፊ እንዋይበታለን። እንደዚህ አይነት ነገሮች መለመድ አለባቸው። ስለ ሀገሩ እያንዳንዱ ኢትዮጵያዊ እኔ ሁልጊዜ ምንዋለኝ አምባሳደር ነው ያገባዋል። ማንም ከዳር ሆኖ የሚቀመጥ መቀመጥ የለበትም። ይሄው ነው እንግዲህ መስፍኔ እጅግ በጣም አመሰግናለሁ እዚህ ስቱዲዮ ድረስ መጥተህ እንዲህ አይነት በሳል የሆነ የተለያየ አንግሎችን አይተህ ያቀረብክልንን አስተያየት እጅግ በጣም እናመሰግናለን። እንግዲህ ፕሮግራሙን እስክንድርና
ዮናስ
መርሶ ዝጉት ተሰናበቱ አድማጮቻችንና
Thank you. እንግዲህ ስታዳምጡ ነው የነበረው በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ደህና ሰንብቱ። በዚህ ሙዚቃ እንለያያለን።
Yeah. Oh, 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 oh